Radio, used to presence Radio Fabiano. Good afternoon, አድማጮቼ ይህ የምታዳምጡት ብስኩት ከተማ የሚገኘውን የኢትዮጵያ ድምፅ ሬዲዮ ጣቢያ ነው። የኢትዮጵያ ድምፅ ሬዲዮ ዘወትር እሁድ በኢትዮጵያን ሰዓት አቆጣጠር
ከቀኑ 8 ሰዓት እስከ 10 ሰዓት ከ30
የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
ልጄ ወገን ዘመድ የለኝ ሀብት የለኝም በጄ ተማር ልጄ ቀን ፀሐይ ነው ላልተማረ ሰው ግን ቀኑም ጨለማ ነው ነው ያለው ዘነኛው አርቲስት አለማየሁ ሸቴ ስለ ትምህርት ተቃሚነት ሲያስረዳ ለልጁ። እንግዲህ ቀኑም ጨለማ ነው እያለ ልጁ እንድትማርለት ወይም እንዲማርለት ምክሩን የሚለግሰው አርቲስት አለማየሁ ሸቴ የትምህርትን ጥቅም ስለተረዳ ነው። ይህን ልባይ ምክር ለልጁ የለገሰው መማር ምን ያህል ጥቅም እንዳለውና አለመማር ምን ያህል ጉዳት ሊኖረው እንደሚችል ለማስገንዘብ ነው። የትምህርትን ጠቃሚነት እና አስፈላጊነት በመገንዘብ በአሁኑ ጊዜ የተለያዩ መንግስታት ልጆችን ማስተማርና ትምህርት ቤት ገብተው እንዲማሩ ማድረግ ግዴታ ነው ይላሉ። ይህንን የማያደርግ ወላጅ ክስና ቅጣትም ይደርስበታል። ለምሳሌ የምንኖርባት ሀገር ስዊድን እንደ አውሮፓውያን አቆጣጠር በ1962 ዓመተ ምህረት ያወጣችው ህግ እንደሚያዘው ማንኛውም ከ7 እስከ 16 ዓመት ያለ ልጅ እድሜ ውስጥ ያለ ልጅ የ9 ዓመት ወይም ግሩን ስኩላ ወይም የመጀመሪያ ደረጃ ትምህርት ቤት ገብቶ የመማር ግዴታ አለበት። እንግዲህ የሚያሳየው ትምህርት ለአንድ ግለሰብም ሆነ ለአንድ ህብረተሰብና ሀገር ምን ያህል ጠቃሚ እንደሆነ ነው። አሁን ያለንበት ክፍለ ዘመን የሚጠራው የኢንፎርሜሽን ህብረተሰብ ተብሎ ነው የሚታወቀው። ማለትም ከግብርና ህብረተሰብ ወደ ኢንዱስትሪ ህብረተሰብ፣ ከኢንዱስትሪ ህብረተሰብ ወደ ቴክኖሎጂ ህብረተሰብ አልፈን አሁን ኢንፎርሜሽን ህብረተሰብ ውስጥ ገብተናል። ይህ ያለንበት ህብረተሰብ በጣም የተወሳሰበና በመቅጽበት ብዙ ኢንፎርሜሽኖችና መልእክቶች የሚተላለፉበት በመሆኑ ይህን በሰከንድ ውስጥ የሚመጣውን ማንኛውንም መልእክትና ኢንፎርሜሽን ለመቀበልና ተቀብሎም ለመተርጎም ተርጉሞም ለመረዳት ዕውቀት ይፈልጋል። ይህን ዕውቀት ማግኘት የሚቻለው ደግሞ በመማርና በመመራመር ነው። ለዚህ ነው ከላይ እንደተጠቀስኩት አርቲስት አለማየሁ ሸቴ ተማር ልጄ ቀን ፀሐይ ነው ላልተማረ ሰው ግን ቀኑም ጨለማ ነው እያለ ልጁን የሚመክረው። ባላምበራስ ጭጭ አይበሉም ባለመማራቸው ነው ምንም ያላጠፋውን የሂሳብ ሰራተኛቸውን በመውዘር ቋንጃውን ሊሉት ሲሉ ባለቤታቸው ወይዘሮ ትርንጎ እግራቸው ላይ ወድቀው በመማጸን የሂሳብ ሰራተኛውን ቋንጃና ህይወት ያዳሙት። ነገሩ እንደዚህ ነው። ባላምበራስ ጭጭ አይበሉ ያሳረሱትን ቦሎቄ፣ አተር፣ ባቄላና በቆሎ ከሸጡ በኋላ የሂሳብ ጠቅላላ ድምር አስላልኝ ይላሉ የሂሳብ ሰራተኛቸው። ባለቤታቸው ወይዘሮ ትርንጎ ከባለቤታቸው ፊት ለፊት ቁጭ ብለው ቡና አስፈልተው ይጠጣሉ። በመሃሉ ይሄ የሂሳብ ሰራተኛ የተሸጠውን የቦሎቄ፣ የአተር፣ የባቄላና የበቆሎ ገቢ ሂሳብ ባንድ ላይ ሲደምር 9 እና 1 10 1 አለኝ 12 እና 9 21 2 አለኝ 28ና 634 3 አለኝ ይያለ ብቻ ድምሩን ወደሚቀጥለው ሰንጠረዥ ሲያዞር ባላምብራስ ዝም ብለው አዳመጡና ሂሳብ ሰራተኛው መጨረሻ ላይ የገባው ሂሳብ ድምር ይሄን ያህል ነው ሲላቸው ከመኝታ ቤታቸው መውዜራቸውን ያመጡና አንድ አለኝ ሁለት አለኝ ዘጠኝ አለኝ ይያልክ ስካውን ይወሰድካትን ገንዘብ በሙሉ እዚቹ ታስቀምጣለ አሊያ በዚህ በመውዜር ቋንጃህን ነው የሚል ሲሉት ወይዘሮ ትርንጎ እሪ ብለው ከተቀመጡበት ዘለው ባለቤታቸው እግር ላይ በመውደቅ ሂሳብ ሰራተኛውን ነፍሱን አተረፉት ይባላል። እንግዲህ ባላምብራስ ሂሳብ ስራ ሲሰራ 10 ሲደርስ 0 ተጽፎ አንድ ወደሚቀጥለው ይዞራል። ያን ጊዜ አንዳለኝ 20 ሲሞላ ሁለት አለኝ ወዘተ መባሉን ስለማውቁ አንዳለኝ ሁለት አለኝ ይያለ ገንዘቤን ዘረፈው ብለው ነው መውዜራቸውን ይዘው ተንደርደው አቀባብለው ቋንጃውን ሊሉት የተነሱት። ባለማወቃቸው ነው ያላወቁ አለቁ ነው ነገሩ። መማር ብዙ ነገሮችን ለማወቅ ይረዳል። ያለ ትምህርት በአሁኑ ዘመን ወደፊት መራመድ ያለመቻሉን ለመግለጽ ነው። የመማርና የትምህርት ነገር ሲነሳ በአሁኑ ጊዜ ማለትም በጁን ወር ውስጥ የሚታየው ስዊድን ውስጥ የተማሪዎች ጊምናዚየ ጨርሰው ሲመረቁ የሚታየው ደስታ፣ ፍንደቃ፣ እልልታ በተለይም ዘመድ ከዘመዱ አህያም ካመዱ ነውና የወገኖቻችን የኢትዮጵያኖች ልጆች ሲመረቁ የምናየው የልጆቹ ደስታ የቤተሰብና የዘመድ አዝማድ ልዕልታና ጭፈራ የሚሰጠው ደስታና እርካታ ልብ የሚነካ ነው። ሰሞኑን ያየነውና የታዘብነው ይህንኑ ነው። እናንተ የዛሬ ተመራቂዎች የሀገርና የህዝብ አለኝታዎች አገልጋዮች ናችሁና የተሸከማችሁት አደራና ኃላፊነት እጅግ በጣም ትልቅ ነው። በዚህ አጋጣሚ እድል ደርሶን በተጋብዘን በተገኘንባቸው የወገኖቻችን ዝግጅቶች ላይ ያየናቸውና የታዘብናቸውን ቁም ነገሮች አሉ። በተለይ ወጣቶቹን በተመለከተ እነዚህ ኢትዮጵያውያን ወጣቶች እርስ በርሳቸው እንዴት ሲገናኙ እንዴት እንደሚፈቃቀሩና ሲገናኙ እንዴት በደስታ እንደሚፈነድቁ ለታዘበ ሰው ምን ነው አንዳንድ ጊዜ ኢትዮጵያን ወጣቶች ተገናኝተው በጋራ የሚጫወቱበትና የሚወያዩበት ሁኔታዎች ቢፈጠርላቸው የሚል ጥያቄ እንዲያነሳ ይገደዳል። በእድሜ አነስ ያሉት ወጣቶች ደግሞ የተመረቁትና በተመረቁት አካባቢ እድሜ አካባቢ ያሉትን እንዴት በፍቅርና ደስ የሚል ቅናት በተሞላበት አይን ሲያዋቸው ላየሰው እነዚህ የነገና የተነገ ወዲያ ተመራቂዎች እዚህ ለመድረስ ያላቸውን ፍላጎት በደንብ ማየት ይችላል። በጣም እጅግ በጣም የገረመኝና ኢትዮጵያዊ በሙሉ ሊያስብበት ይገባል የምለው ለምንድን ነው በየአመቱ የሚመረቁትን ወጣቶቻችንን በኢትዮጵያዊነታችን ብቻ በአንድ ላይ በአንድ ቀን በአንድ ቦታ የስዊድንና የኢትዮጵያን ባንዲራ ይዘው በጋራ እንዲደሰቱ የማይተዋወቁትም እንዲተዋወቁ እንዲገናኙ ለማድረግ የማንሞክረው? እንደውም ከታመኑ ምንጮች እንደሰማሁት አንዳንድ የጎረቤታችን አገሮች ተማሪዎቻቸው ሲመረቁ በአንድ ላይ ደግሰው በጋራ እንዲደሰቱና እንዲያከብሩ ያደርጉላቸዋል ሲባል ሰምቻለሁ። እኛስ ኢትዮጵያኖች በየግል ለወጣቶቻችንና ለልጆቻችን የምናደርገው የምንደግሰው ድግስ እንዳለ ሆኖ አንድ ላይ በጋራ ደግሞ የማንደግስበት ምን ምክንያት አለ? ስዊድን ሲተርት ዴላድ ግሌዲየ ዱበል ግሌዲየ ይላል። በጋራ የተካፈሉት ደስታ እጥፍ ድርብ ደስታ ነው ለማለት ነው። የኢትዮጵያ ድምጽ ሬዲዮ ይህን ሐሳብ ለአድማጮቹ እያስተላለፈ ይህን ሐሳብ ስራ ላይ እንዲውል ለማድረግ ከሚፈልጉት ወላጆችም ይሁን ተቋማት ጋር አብሮ ለመስራት ያለውን መልካምና ጽኑ ፍላጎት እየገለጸ በዚህ አመት ለተመረቃችሁ ኢትዮጵያውያን ተማሪዎችምና ወገኖቻችን ሁሉ እንኳን ደስ ያላችሁ ይላል።
ቪዲዮ ካፕቻ ነበር ቻለም ብሎ አባቴ ሲጠራኝ ያለና ቶሎ ምንም ህፃን ብሆን ሚስጥሩ ባይገባኝ አባቴም ባውቶ አልቀሶ መከረኝ እንዲህ ሲል መከረኝ ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከጄ ስማኝ ልጄ ሌሳ አይነው ላስተማረ ሰው ግን ቀኑ ጨለማ ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከጄ ስማኝ ልጄ
ያል ሰማው በስጭቱ ባሰ ትቶኝ ገባ ከቤት እያለቃቀሰ ዋው እንዴ ሲል መከረኝ ግን ከማር ልጄ ወገን ዘመድልኛ ያለኝ ከጄ ስማል ልጄ ለዛ ሃይነ
ልኝ በድጋሚ ውድ አድማጮቻችን እነሆ እንግዲህ የእሁድ ፕሮግራማችን ዛሬም በሰዓቱ ጀምሯል። በዛሬው ፕሮግራማችን እንደ ሌሎቹ ፕሮግራሞቻችን ሁሉ የተለያዩ አርስቶችን እንዳስሳለን። እንግዲህ አጠገቤ ዘውዶ አለ፣ የቴክኒክ ኃላፊያችን መብራቱ አለ፣ እኔ አለሁ ያስተናጋጃችሁ። በዛሬው ፕሮግራማችን እንግዲህ የምናነሳቸውን አርስቶች እስቲ እንስማ። ከዘውዱ ልጀምር።
አሁን እንግዲህ ሰሞኑን ብዙ ያለምን ህዝብ ያሳዘነ አደጋ በለንደን ከተማ በግራንድፈል በተሰኘ ህንጻ ላይ የእሳት ቃጠሎ ደርሷል። እሱም በተመለከተ አጥር ያለ ዘገባ ይኖረናል።
መብራቱ፣
ያው ምናልባትም ከዚህ ጋር ወጣ ብለን ደግሞ ወደ ሀገር ቤት እንሄድና የሰሞኑ ትልቅ ኢሹ የነበረው በተለይ በኦሮሚያ ክልልና አዲስ አበባ መዋቅር ዙሪያ ላይ የኦሮሚያ ክልልን ልዩ ጥቅምን በተመለከተ ለኢህአዴግ ጽፈት ቤት ስራ አስፈጻሚ ጽፈት ቤት የቀረበ አጀንዳ ነበርና በዛ ዙሪያ ላይ እና ውጤቱ ምንድን ነበር አላማውስ ምንድን ነው የሚለውንም ሰፋ አድርገን ምንወያይበት ዝግጅት ይኖረናል። እንግዲህ ይሄ ከዜና በፊት የሚኖሩን ዋነኛ የዝግጅት መነሻዎች ናቸው የሚሆኑት። ከዛ ቀጥሎ ያው ዜና በግሩም ጌታ ይቀርብልናል፣
5 ሰዓት ላይ ይቀርብልናል ዜና። ዛሬም እንደተለመደው የበረከት ፕሮግራም ይኖረናል። በረከት በህዝብ ጥያቄ የተነሳ እንደደገመው
አው ጉባኤው የተሰየመ
ጉባኤ የሚለውን ይደግመዋል። በአብዛኛው ህዝቡ ይደግመልን ስላለ ይሄን እንደግማለን። እንግዲህ ሌላ በዋናነት እንደተለመደው ከዜና በኋላችን ከዜና በኋላ ፕሮግራማችን እንደተለመደው በዋናነት ውይይት ይኖረናል። አንድ ታዋቂ እንግዳ እንጋብዛለን። ስማችሁን አንነግራችሁም፣ ኋላ ታቆታላችሁ ትሰማላችሁ። ስለ ሀገራችን ጉዳይ ነው። በሀገራችን ወቅታዊ ጥያቄ ላይ ነው፣ ወቅታዊ ጉዳይ ላይ ሰፋ ያለ ውይይት ለማድረግ ረዘም ያለው ጊዜ ለማያዝ እንሞክራለን። እንግዲህ እስከ ፕሮግራማችን ፍጻሜ ድረስ ከኛ ጋር እንደምትሆኑ ባለሙሉ ተስፋ ነን። እና ይሄንንም መብራቱ እንግዲህ በምን ሙዚቃ ነው የምትጀምርልን የዛሬው ነው?
እንግዲህ ቆንጆ ሀገርኛ ሙዚቃዎችን በመጋበዝ ፕሮግራማችን የምንጀምረው ግን በዋናነት እኔ መጠየቅ የምፈልገው አህመድ መነሻችን ላይ ያቀረብከው መግቢያ ጽሑፍ ነበርና ከምን ስሜት ተነስተህ ነው እንደዚህ አይነት ቆንጆ እንትን ለአድማጮቻችንም ለእኛም ያቀረብከው?
ቆንጆነቱን አላውቅም፣ ምን ያህል ቆንጆ እንደሆነ አላውቅም። ግን እንትም ሀሳቡ ብዙ ጊዜ ሰሞኑን በተለይ ጁን ላይ ኢትዮጵያኖችን ታያለ፣ ምን ሁሉንም ተማሪዎችን ታያለ፣ ባንዲራቸውን ያገራቸውን የመጡበትን ወይንም ወላጆቻቸው የመጡበትን ባንዲራ ሀገር ባንዲራ ይዘው የሱዳን ባንዲራ ይዘው ሲጨፍሩ ታያለ። በጣም ደስ የሚል ባህል ነው። ኦፍኮርስ አንዳንዴ እንደሚሉት ከመጠን በላይ ይሆናል የሚሉ ፖሊሶች አሉ። ግን ያው ሆኖም የደስታቸው ምንጭ የትምህርት መጨረሻቸው ነው። ያንን ብዙ ጊዜ አይ ነበርና ለምንድን ነው ኢትዮጵያኖች በጋራ ማያከብሩት? እውነቱም ወጣቶቹን ስታያቸው እኔ በተለያዩ ቦታዎች ተጋብዤ ሄጃለሁ፣ ኢትዮጵያኖች ተመርቀው ወላጆቻቸው ሲያከብሩ የምታየው በጣም ደስ የሚል ነው። ህዝቡ ይፋቀራል በዛ ቦታ ላይ። እኔ ብዙ ጊዜ አይቼው ማላቀውን ሰው ሁሉ አገኛለሁ። መገናኘቱ ጥሩ ነው፣ መታየቱ ጥሩ ነው፣ መተዋወቁ ጥሩ ነው። በተለይ ወጣቶቹ የዛሬ ፍሬዎች የዛሬ አበባዎች የነገ ፍሬዎች አይደል የሚባለው? እነሱ ናቸው ቴክ ኦቨር የሚያደርጉት። እዚህም ሀገር ይሁን ኢትዮጵያም ይሁን የወደፊቱ ተስፋዎች እነሱ ናቸው። እነዚህን ደግሞ ሳያቸው ምን መሰለ በጣም የሚያስገርመኝ ኢትዮጵያውያኖቹ ኢቭን አማርኛዋን እንኳን ባይችሏትም ያው በመልኩ በምኑ በምኑ ምንድን ነው እሱ ነብር ምን ምትል ኢትዮጵያ አበሻና ምን ኢትዮጵያዊና ነብር መልኩ
ታጣነቱን ነብር ዝንጉርጉርነት ነው።
አዎ ሲታዩ በቃ ተፈናልገው ሲፈቃቀዱ ምን ሲሉ ሳይ በጣም ነው የሚያስቀናው። እና መንፈሳዊ ቅናት ለምንድን ነው በጋራ እነዚህ የተመረቁ በየቦታው አሉ። ሪንኪቢ ሊሆን ይችላል፣ ሸርሆልመን፣ ቴንስታ፣ ዋቴቨር እነዚህ ኢትዮጵያኖች ባንድ ላይ አብረን የተመረቅ ነው አንድ ጄኔሬሽን ነን ብለው እንዲተዋወቁ በጋራ እንዲገናኙ በዚህ ሀገር ነው የሚኖሩት። ምክንያቱም እነሱ ናቸው እርስ በርስ ነው ዘመድ ከዘመዱ አህያ ካመዱ ነው። እኔ ኢትዮጵያዊን ፈልጋለሁ፣ ኢትዮጵያዊም እኔን ይፈልጋል። ምክንያቱም እኔ ኢትዮጵያዊ ነኝ፣ ሌላውም ኢትዮጵያዊ ገባ። እና በዛ ምክንያት ሁልጊዜ እንትን ይለኝ ነበር። እንዳውም ስሰማ ደግሞ አሁን ከታመኑ እንትኖች ስሰማ የአንዳንድ የጎረቤት ሀገሮች ልጆቻቸው ሲመረቁ ትልቅ ድግስ ያደርጉና ሁሉንም እንትን ያደረ አንድ ላይ ወይን ለምን እኛ እናደርግም? ያለው ልዩነታችን እንዳለ ሆኖ ኢትዮጵያዊነታችን ልጆቹ መመረቃቸው ያ ኮመን ዲኖሚኔተር ነው፣ ያገናኘናል። ልጆቹ መመረቃቸው በአንድ ጊዜ ኢትዮጵያዊ መሆናቸው ቋንቋን ቢናገሩም ባይናገሩም እና ያንን በጋራ እርግጠኛ ነኝ ልጆቹም ደስ ይላቸዋል። እና ይሄን ለማድረግ ፍላጎት ስላለው ነው ኢትዮጵያ ድምጽ ሬዲዮ። ይሄን ደግሞ ወላጆችም ለሚቀጥለው ወላጆችም የሚተባበሩ ከሆነ እዚህ ያሉት ደግሞ የምንድነው የሶሻል ድርጅቶች የኢትዮጵያ ኮሚኒቲ አለ፣ የቤተ ክህነት አለ፣ የሙስሊም ማህበረሰብ አለ፣ የተለያዩ አሉ ኢትዮጵያ እንትኖች። እና እነሱም ያ ፍላጎት ካላቸው ኢትዮጵያ ድምጽ ሬዲዮ ይሄንን በጋራ ለማስተባበር ፍላጎት ነው። ምክንያቱም ትልቁ የኢትዮጵያ ድምጽ ሬዲዮ ዋና አላማው ኢትዮጵያዊነትን መሰረቱ እንዳይነቃነቅ፣ ያ ጠንካራ መሰረት እንዳይነቃነቅ ከልጅነት ጀምሮ እንዲቆይ መሰረቱ እንዲጠነክር ነው የምንፈልገው። እነዚህ ልጆች መታወቅ አለባቸው፣ መገናኘት አለባቸው። ሲፋቀሩ ብታያቸው፣ ሲገናኙ፣ ሲፈላለጉ፣ ሲያወሩ ምናምን አይናቸው ነው ያቸው እርስ በርሳቸው እንትን ሲሉ ያስቀናኛል። ያ እንዲቀጥል ስለምፈልግ ነው።
አይ በጣም ትልቅ ኢሹ ነው ያነሳው። በእርግጥ በተለይ ደግሞ ኢትዮጵያን ማወላጆችም ለልጆቻቸው የሚሰጡት አቴንሽን እና ቀጣይ ትውልድ የተማረ እንዲሆን በእውቀት መስኩ ውጤታማ እንዲሆን የሚያደርጉት ጥረትም በዚህ አጋጣሚ ያው ማድነቅ ይገባል። እና ኢሹ ትክክል ነው። የሬዲዮናችን በዚሁ በስዊድን ስቶክሆልም ዙሪያ በመሆኑ መጠንም እንደዚህ አይነት ዜናዎችን ማነፍነፍ እና ሌላው ማህበረሰብ እንዲሰማ ማድረጉ ራሱ ተገቢ ነው። እና ያነሳው ኢሹ ከዚህ አንጻር መሆኑ ትልቅ ነገር ነው። አንድነት ኢትዮጵያዊነት የሚሰብክበትም ስለ ኢትዮጵያ የሚያስቡበትም አንድ እድል ማግኛ መድረክ ነው እና እንኳን ደስ ያላችሁ ለወላጆችም ለልጆችም ይላል እንግዲህ ሬዲዮናችንም አይ ቲንክ። እና እንግዲህ እስቲ የጂጂ ለምን አንድ ኢትዮጵያ አንድ ኢትዮጵያ ወይም ማማ ኢትዮጵያ የሚለውን ለምን አንጋብዝም እና ወደ ቀጣይ ፕሮግራማችን አናልፍም?
ማለፍ ያ We'll be right back.
I'm not.
ካለፋቸው ፍቺ
ዋይ 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 ዘሩ የረሃብ ቁፋንቺ
እንግዲህ አልማጮቻችን ይህ ዋይ ዋይ ሲሉ የሚለው የጥላውን ገሰሰ ዘፈን የተዘፈነው የዛሬ ስንት አመት ቢሆን ነው? 1966 ገደማ መሰለኝ ባልሳሳት፣ በኢትዮጵያ ነው ተቆጣጣር 66 67 አብዮቱ ሊፈነዳ አካባቢ ያን ጊዜ ነው ድርቁ ተደብቆ ተቀምጦ መጨረሻ ላይ ሲወጣ ነው። እንግዲህ ይሄ ዘፈን ስንትና ስንት ሚሊዮን ኢትዮጵያ አስለቀሷል። ጥላሁን ያለቀሰም ባው ያወረደ በወገኖቹ ከዚህ በርሃም ምክንያት መሞት መታረዝ ያቀረበው ነው። አሁንም ሀገራችን ከ25 አመት ከሩብ ምዕተ አመት ነው የሚባለው የህዋት አስተዳደር በኋላ እንግዲህ ሰሞኑን የሚወጣው መግለጫ እንደሚለው 8 ሚሊዮን ኢትዮጵያውያን በረሃብ ላይ ናቸው። ራሱ መንግስት በዚህ ጁላይ ድረስ ነው የምግብ እንትን ያለኝ ከጁላይ በኋላ የለኝም እስከማለት ደርሷል። ኃላፊነቱን አስረክቧል።
አዎ፣ ግን በአንድ ወቅት ኢትዮጵያ ውስጥ ድርቅ እንዳለ ብዙ የመገናኛ ብዙሃኖች ሲናገሩ ነበርና በዛን ወቅት መንግስት የሰጠው ምላሽ አለ፣ በቂ የህል ክምችት አለኝ፣ ይሄን ያህል ድርቁን እኛ መቆጣጠር እንችላለን እስከ ማለት ደርሶ ነበርና አሁን ካቀማቸው በላይ ሲሆን ይመስለኛል ይሄን ሐሳብ እየሰነዘሩ ያሉት።
ለማንኛውም አንተ እንዳልከው ነው ድርቅ እንደውም በዚህ ሬዲዮ እኮ ገብተው ሰዎች የነሱ ደጋፊዎች ኢትዮጵያ ውስጥ ድርቅ አለ ግን በአሁኑ ጊዜ ድርቅ ቢኖርም ሰው አይሞትም ያሉበት አለ። ማሾፍ ነው ለኔ። ድርቅ ካለ ፈረ ለሰናረ ይላል ስዊድን። ድርቅ ካለ ችግር አለ፣ ችግር ካለ ሰው ይራባል፣ ከተራባ ካልበላ ከተወሰነ ጊዜ ይሞታል፣ በኋላ ይሞታል። እስከዚህ ያሾፉ ነበረ ድሮ እንትን እንደሚሉት ምንድን ነው በደርግ ጊዜ ሺህ ይሞት ነበር እኛ ጋር መቶ ቢሞት ምን አለበት የሚሉበት ማሾፍ ነበረባቸው። እኛ አንድ ሰው መሞት የለበትም ደርግ አንድ ሺህ ስለገደለ እናንተ መቶ ግደሉ የሚልግ የለም። እንደዛውም ደግሞ ድርቅ የሚኖረው የአስተዳደር ችግር ሲኖር ነው። የአስተዳደር ችግር የሌለባቸው ድርቅ ቢኖር እንኳን መቋቋም ይችላሉ፣ ህዝቡን በደንብ ስለሚያሰልፉት በስራው ላይ። የኛ ግን ከድርቁ ከተፈጥሮ ድርቁ በተጨማሪ የአስተዳደር ችግር ስላለ ህዝቡ ኃይሉን አስተባብሮ በስራው ላይ በሚያስፈልገው ስራ ላይ መዋል ስለማይችል በተለያዩ ጭቆናዎች ስለታፈነ ድርቁም የተባባሰ ይሆናል ነው የምንለው። እና አሁን ይህን ሙዚቃ ያሰማናችሁ በምክንያት ነው።
ያው ምናልባት ወደዛ እንመጣለን፣ ግን በተለይ ኢትዮጵያ ውስጥ ያለው አሁን የተባበሩት መንግስታት የቅድመ አደጋ ጥንቃቄና ይሄ አላርሚንግ ሲስተም የሚሉት ዲፓርትመንት አለና ለኢትዮጵያ መንግስት በተደጋጋሚ እያሳወቀ ያለበት አንድ ትልቅ ነጥብ አለ። ኢትዮጵያ ውስጥ ያለው ድርቅ ወደ ረሃብ ደረጃ አድጓል። የሚራቡ ማህበረሰቦች ደግሞ እንዲህ በጣት ቆጥረህ ጥቂት ማትለው በሚሊዮኖች የሚቆጠሩ ማህበረሰብ ነው። ምስራቅ አፍሪካ በተለይ 2015 ተከትሎ የኤልኒኞ የሚባለው የደረቅ አየር ንብረት ወደዛ አካባቢ በስፋት መከንት ላይክ በስፋት የአየር ወደዛ መሄዱን ተከትሎ ድርቅ ተከስቶ ነበር። ሶማሊያ በከፍተኛ ደረጃ ተመታለች፣ ኡጋንዳ፣ ሱዳንና ይሄ አላርሚንግ ሲስተም ባለበት ሂደት ውስጥ ኢትዮጵያ መንግስት የሰጠው ሪስፖንስ ግን እጅግ በጣም ደካማ ነው። በተለይ ብር የገንዘብ ብክነቶች በከፍተኛ ሁኔታ ሌላ ቦታ ላይ ነው የሚውሉት ያሉትና አንዳንድ ሀገሮች ኢቭን በጀት ሪሎኬት ከማድረግ የአመታዊ በጀትን አቁመው እንደዚህ አይነት አደጋዎችን የመቋቋምና አፋጣኝ ምላሽ የመስጠት ሂደቶች አሉና የማህበረሰቡ ከዚህ በፊትም 30 ቢሊዮን ዶላር ኢትዮጵያ በ26 ዓመት የወያኔ አገዛዝ ስርዓት ሂደት ውስጥ ተዘርፏል ሲባል አፍሪካ ዩኒየን ውስጥ ጥያቄ 1 ቢሊዮን ዶላር ለኢትዮጵያ እርዳታ አደጋ ይሄንን አደጋ ለመታደግ ያስፈልጋል ሲባል እንደ ሪስፖንስ የቀረበው ይሄ ብክነት መጀመሪያ መታየት አለበት በሚለው አንድ ጽሁፍ አቅርበልኛም እዚህ ዴቪድ ስታሽማይን ባልሳሳት ላይ ለፎርቢስ መጽሔት ላይ ወጣውን አቅርበን ነበርና ይሄ ኢሹ እጅግ በጣም አሳሳቢ የሆነ የመጣበት ሂደት ነው። ኢትዮጵያ ውስጥ በየቀኑ ሰዎች በተለይ በሶማሊያ እና ኦሮሚያ አጠቃላይ እንዲሁም አፋር ክልል ላይ በከፍተኛ ደረጃ የሞት ያለበት ሂደት ነው።
2016 አካባቢ በአፋር ክልል ብዙ የቀንድ ከብቶች ማለቃቸው በተለያየ ሚዲያዎች ላይ ስናይም ነበርና ህይወታቸው ከቀንድ ከብቶች ጋር የተያያዘ የሆኑ ገጠራማ ክልሎችና አርብቶ አደሮች በከፍተኛ ሁኔታ መጎዳታቸው ነው የሚያሳየው። የሚያሳይ ነው እና ያ እንደዛ ሆኖም ሳለ ግን ከመንግስት አካባቢ የተሰጠው መላሽ በጣም አፍረተሰቡን ያሳዘነ ነው። ምክንያቱም ድርቁን እኛ መቋቋም እንችላለን። ዝናብ አጠር የሆኑ አካባቢዎችን በተለያዩ መስኖዎችና በተለያዩ የቴክኖሎጂ እገዛዎች በአመት ሁለቴ ሶስቴ ያመረቱ ነው። ስለዚህም በቂ ስቶክ አለን በመጋዘናችንም በማለት ይሄን ነገር ሲናገሩ ነበር። አሁን ግን ሞር የድርቁ አደጋ ያንጃበበና የድርቁ ተጠቂዎችም ቁጥር በየጊዜው ያሻቀበ በመምጣቱ
ቁጥሩን እኮ በግልጽ መናገር ጀምሯል 8 ሚሊዮን ደርሷል ማለት እንግዲህ ሌላው ድርቅ በሚመጣበት ጊዜ አንድ ህብረተሰብ እንዳለ ይናጋል። የህብረተሰቡ የአኗኗር ዘይቤው ሁሉ ነገሩ ይናጋል። ተማሪዎች መማር አይችሉም። ኢትዮጵያ ውስጥ ልጆቻቸውን ትምህርት ቤት አይልኩም በዚህ በረሃቡ ምክንያት። ቀንድ ከብቱ ያልቃል። ከከብት ጋር የቀንድ ከብት ስራ ተከትሎ የሚኖር ህብረተሰብ ቀንድ ከብቱ ወይም ጋማ ከብቱ ዋትኤቨር የሚጠጣው የሚበላው ሳታ ማለቅ ሲጀምር ኔክስት ወደሱ ነው የሚመጣው። ከብቶቹ ሲያማለቅ ሲጀምሩ ህብረተሰቡ በከብቶቹ ላይ የተመሰረተ ስለሆነ ወደ እነሱ ነው የሚመጣው አደጋው። ያን ጊዜ ምን ይመጣል? መሰደድ ይመጣል። መሰደድ ሲመጣ ይሄ እንትን ነው፣ ይሄ ዶሚኖ ኤፌክት አለው። ቀየን ለቀስ ተሰደድ፣ አንተም ታመርትና ለሌላው ታቀርብ የነበረው ይቀራል። አንተ ሄደህ ሌላው ቀበሌ ሌላ አካባቢ ሄደህ ጥገኛ ነው የምትሆነው። ያን አካባቢ ኑሮም ታናገዋለ። ከዛ ያለ በአካባቢው ብቻ ሳይወሰን ጠቅላላ በአገሪቱ ውስጥ ነው ረብሻም ችግር የሚፈጠረው። ይሄንን እናስብ አይመስለኝም። እኔ ብቻዬን በልቼ ከተገብኩ ሌላው ግዴለኝም የምንለው ከሆነ ያ ችግር እኔንም በተለያየ በተዘዋሪ መንገድ መንካቱን ማወቅ መቻል አለብን። ያንተ መራብ ለኔ በተዘዋሪ መንገድ አደጋ ነው። አንተ ካልተራብክና አንተ ራስን ችለህ አምርተህ መብላት ከቻልክ ለኔም በተዘዋሪ መንገድ ጥቅም አለው። ያንተ የሥራ ፍሬ ለኔ በተለያዩ መንገዶች ይጠቅመኛል። እና እንዲህ አይነቱ ሰዎች እርስ በርሳችን የተያያዝን መሆናችንን አንድ ህብረተሰብ ውስጥ ሰዎች አንዱ ያርሳል፣ ሌላው ይነግዳል፣ ሌላው ያስተምራል። የነዚህ ሁሉ የተለያዩ ሰዎች የሥራ ውጤት ነው አንድን ህብረተሰብ እንድታድግ የሚያደርገው። ነጋዴው ወይንም ገበሬው ካላመረተ ነጋዴው ያንን ገዝቶ ሊሸጥ አይችልም። ነጋዴው ካልሸጠ ሌላው ህብረተሰብ ምግብ መግዛት አይችልም። ካልገዛ መብላት አይችልም። you understand? እና ይሄ የተያዘ ነው። ምናልባት እኛ እዚህ በውጭ ለምንኖረው ላይታየን ላይሰማን ይችላል። እኛ ዴሊ መብላት ስለምንችል ያንን ችግሩን ቀን ተቀን ግን የኛ ሰው ዘመዶች የወጣንበት ህብታችን የተቀበረበት ሀገር ያሉ ወገኖቻችን ያንን ችግር ቀን ተቀን ነው የሚያውቁ። እና ይሄን ጥያቄ ይሄንን ሙዚቃ ያሰማናችሁ በድጋሚ እናሰማችኋለን አለ ምክንያት አይደለም መብራት።
ያው በእውነት እንግዲህ ያው ኢትዮጵያ ታሪክ ትሂደት ውስጥ በተለይ ባያሳለፍናቸው ሶስት መንግስታቶች ያስተናግዷቸው እጅግ በጣም መራር የረሃብና አደጋ የእንደዚህ ኢትዮጵያ በእንግሊዘኛ ዲክሽነሪ ውስጥም የፋሚን ምልክት እስክትሆን ድረስ የተፈጠረበት ችግር አለና እያንዳንዱ ችግሮች የነበሩበት ኢንሲደንትና የነበረው ሂደት የምናስታውሰው 1966 መነሻው የምናስታውሰው ከሆነ ብዙ ጊዜ ጃንሆይ ምንድነው የቀድሞ ንጉሳዊ ስርዓት የሚኮነንበት ትልቁ ያን ያክል ማህበረሰብ በረሃብ ያለቀ ልደታቸው ለማክበር ያባክኑት የነበረው ገንዘብ እንደ ምክንያት ይጠራ ነበረ። በደርግ ጊዜ በ1977 እንደ ኢትዮጵያ አቆጣጠር ደግሞ በተለይ በወሎን መሰረት ያደረገው ከፍተኛው የኢትዮጵያ ድርቅ ያለ ለአብዮታዊት ዲሞክራሲያዊ ኢትዮጵያ አመታዊ 10ኛ አመት ባለሰሰት እንደዛ ክብረ በዓል በሚሊዮኖች የሚቆጠር ገንዘብ መንግስት አባክኗል ተብሎ ተኮንኖ ነው ያን ያክል የነበረው። አሁን ግን በኢትዮጵያ ታሪክ ውስጥ ታይቶ በማይታወቅ ደረጃ ኢትዮጵያውያኖች ባለፈው ይብን በ2015 16 ላይ ነበረው 23% በላይ ኢትዮጵያዊ የምንድነው የድርቅ አደጋ ተጎጂ ሆነበት ሂደት ነው የነበረው። በዛ ሂደትም የቀድሞ ውጭ ጉዳይ ምንድነው ውጭ ጉዳይ ሚኒስትር የነበሩት አቶ ቴድሮስ አድሃኖም በቪኦኤ ላይ ቀርበው 10 ቢሊዮን ኢስ ኮመን እንደው ምንድነው ኮመን ነው ለአንድ ለ100 ሚሊዮን ህዝብ 10 ሚሊዮን ቢራ ምን ማለት ምን ማለት እንዳልሆነ
አው ከዚህ በፊትም እንደውም ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ እኛ ብቻ አይደለንም እኮ
በኢኮኖሚ
አውስትራሊያና አሜሪካም ጭምር ተርሃ ብለው እንደምሳሌ
ኤንዌይስ ግን ምንድነው መነሻው 1966 ድርቅን መሰረት አድርጎ ይሄ ሙዚቃ ተሰርቶ ነበር። እንደውም ቀደም ከስንጫት ነበር ካንተ ጋርና የዚህ ሙዚቃ ዜማና ግጥም ደራሲ ሰው አዎ የገጠሙበትና እንትኑን የጻፉበትን ሂደት ስሜት ያነሳል ስንጫወት ነበርና እንግዲህ ወደ ጥያቄው የማንደርደሪያ ነው የሚሆነው ማለት ነው።
ጥያቄው እንግዲህ ምንድነው ይሄንን ሙዚቃ ዋይ ዋይ ሲሉ የተባለውን ሙዚቃ ደራሲ የግጥምና የዜማው ደራሲ ማነው የሚል ነው። ደግሞ አለው ጥላውን አርቲስት ጥላውን ገሰሰ ዋይ ዋይ ሲሉ የሚለውን ሙዚቃውን የግጥምና የዜማው ደራሲ ማናቸው ነው። እንግዲህ አማጥቻችን የዚህን መልስ እናውቃለን የምትሉ በስልክ ቁጥራችን 191000 በመደወል መልሶቻችሁን ወርወር ትችላላችሁ።
Why mama where papa loves you what about papa I can't let you think that you must for him larga chin say I tell I need after go tell you live down diva habra kar ka busate men la de wa de Perhaps I can't ever Gmashu gonna get you there Come with me, Lord, there's a watch you If you have to match you Why, Zero You're having fun, fancy, Zero You're very good, why, Neche My life is a life, what you do, Che
Why, Zero You're having fun, fancy, Zero
Duranda ye fasasu lakma kam yaldarasu Ullum hasan lijoch nacheu milsonye narvache Tamrneu ye amlaksra meche alqal binara andun gorfatletote yedaw alqal bedqote Bazdich kan sudilil aren machem tagab gemilem yetaganyaw lenstachew chernetun annsachew why sido yere haben gumfanti sido ya tempo inaiche mladir gab tefachuche
why sido yere haben gumfanti
የብላየልኝ ለናታቸው አዝሩኝ
እንግዲህ አድማጮቻችን ጥያቄ ሳይልቅም መልስ ለመመለስ ስልክ አክቹሊን እንትን ይያሉ ነው በተደጋጋሚ እየተደወለ ነውና ይሄ ጉዳይ ስቱዲዮ ያሉትን ሰዎች ያስጠረጥራል አልቀረም ጥያቄ ተጠይቆ ሳይልቅ ወደ መልስ እንዴት ነው ዘይዳት እንዴት ነው መረጃ ታሽልካለ እንዴ
አይ ያለም
በዚህ ጉዳይ ነገር ነው እና ጥሩ እንትን ነው አሪፍ ነው ማህበረሰቦቻችን ዋናው የጥያቄው ዋናው ትልቁ አላማም አድማጮቻችን እንዲሳተፉልን ከኛ ጋር በጥያቄም በመልስም የዚህ ሬዲዮ አንድ አካልና አባል እንዲሆኑ በዛውም ተሳትፏቸው ያደገ እንዲሄድ በማሰብ ነው ወደፊትም እኛም እንደ ቃል እንደገባነው መሰረት ጥሩ እንቅስቃሴ ወይም ተሳትፎ ለሚያደርጉ አድማጮቻችን የሽልማት ፕሮግራም ይሆናል። ጥሩ ንብረት ሊሆኑ እንደ ታሪክ ሊያስቀምጡት የሚችሉትን ነገሮች ማድረግ እንችላለን። ወደ ሁለተኛው ነጥብ ማለፍ የምንችልበት ሰዓት ላይ ደረስን ይመስለኛል። በእርግጥ ሰዓታችን ገና ሳንጀምር እያለቀ ነው እና የሁለተኛው ነጥብ የዛሬው ትልቁ ኢሹ የሆነው እንግዲህ በለንደን ባሳለፍነው ሳምንት ውስጥ ከፍተኛ የእሳት አደጋ ተነስቶ አንድ ሙሉ ህንፃ አይ ቲንክ 22 ስቶሪ ነው ያለው
24
ያው ባለሳሳት እና ሙሉ ለሙሉ የወደመበት ሂደት አለ እና እዛ ውስጥ በከፍተኛ ደረጃ በተለይ ምስራቅ አፍሪካ ውስጥ ያሉ ኢትዮጵያ ምንድነው ምስራቅ አፍሪካ ውስጥ የሚኖሩ ዜጎች በብዛት ይኖሩበት እንደነበረ ተነግሯል እና ከዛ ውስጥም ኢትዮጵያኖች
ኢትዮጵያውያን
ኢትዮጵያኖች በእያንዳንዱ ፍሎር በማለት በሚቻልበት ደረጃ እንደነበሩ ተጠቅሷል እና አጠቃላይ የነበረው ሂደት ምንድነው ምን አይነት አደጋዎች ተከሰቱና ምን አይነት ሁኔታ ላይ ነው ያለው የሚለውን ነገር አይ ቲንክ ዘውዱ ሰፋ ያለ ዝግጅት አለ መሰለኝ እንደዛ ዙሪያ ላይ ማድረጃ የመስጠት ሂደት እና እስቲ ምንድነው የሆነው የሚለውን እስቲ ላደማጭ።
እንግዲህ እንደ አውሮፓውያን አቆጣጠር በ1974 እንደታነጸ የተገለጸው ግራንድፈል ባረ 24 ፎቅ ነው። እዚህ ውስጥም ከመቶ በላይ የጋራ መኖሪያ ቤቶች አሉት። ከ600 በላይ ሰዎችም በዚህ ህንፃ ላይ ይኖራሉ። በዚሁ በለንደኑ አፓርትመንት በኢትዮጵያ ሰዓት አቆጣጠር ከምሽቱ 7 ሰዓት አካባቢ ነው ይሄ ሰዓት የተነሳው። ብዙዎቹ እንቅልፍ ላይ ነው ያሉት። በዛ ህንፃ ላይም ያለው አላርም አይሰራም። ለብዙ ሰዎች መልቂት መንስኤ የሆነው የፍሎሩ ማለትም የህንፃው አላርም አለመስራት እንደሆነ እየተገለጸ ነው። እና እንደ ዘገባው ከሆነ ከምሽቱ 7 ሰዓት ጀምሮ የእሳት አደጋ እንደደረሰ የለንደን ፖሊስ ገልጿል። በእሳቱም አደጋ ከ30 ሰዎች እንደሞቱ ሲገለጽ አደጋውም የከፋ ሊሆን እንደሚችል የሟቾቹን ቁጥር ከዚህ በላይ ሊጨምር እንደሚችል ይገመታል። ከሟቾቹም መካከል ኢትዮጵያና የኤርትራ ዜጎች እንደሚገኙበት ተገልጿል። የምርመራው ኃላፊ አስዋርት ካውንቲ የተባሉ የፖሊስ የምርመራ ኃላፊ ናቸው። የሟቾቹ ቁጥር ከዚህም ሊልቅ ይችላል ሲሉ የማጣራቱ ሂደት ሳምንታትን ሊፈጅ እንደሚችል ገልጸዋል። በሌላ ጎኑ በቃጠሎ ሳቢያ 70 ሰዎች በላይ የደረሱበት አልታወቁም። እንደ ቢቢሲ ዘገባ ቢቢሲ ከ70 ሰዎች በላይ አድራሻቸው የሞቱ ይኖሩ አልታወቀም በዛ ህንፃ ላይ የሚኖሩት እና በዚህ ህንፃ ላይ ከሚኖሩ ሰዎች መካከል ልክ በአሜሪካ ፔንታጎን ህንፃ ላይ ፍንዳታ ላይ እንዳለቁት ሰዎች ምልክት ያዱኑኝ አይነት ምልክት የደረሱልኝ አይነት ምልክት ሰዎች ከህንፃው ላይ
የምሳሌ እንትኖችም የጡበት የተለያየና እንትኖችም የዘገቡበት ሂደት ነው ያለው ያሳይ ነበር። እንደውም ይገርመኝ ሴፕቴምበር 11 ጥቃት በደረሰ ጊዜ የነበረው ኢንሲደንት እውነት ለመናገር ያንን ነው እኔም እንዳስታውስ ያደረገኝ። በጊዜው ነጭ እንትን አድርገው ሲያውለበልቡ ቤታቸው ውስጥ ሆኖ እጅግ በጣም የሚያሳዝን ክስተት ነው የነበረ
ክስተት ነው እና እዛ ላይ ያሳዩ ነበረ ከፎቅ ላይ ራሳቸውን ለማዳን የዘለሉ ሰዎችም እንዳሉ ተገልጿል። እና በጣም በጣም የሚያሳዝን አደጋ ነው። በዚህ አደጋ ሳቢያ ወደ መጠለያ የሄዱትን ንግስት ኤልሳቤት የእንግሊዝዋ ንግስት መጠለያቸው ድረስ በመሄድ ጎብኝተዋቸዋል። ሌላው በዚህ አደጋ ከአራተኛው ፎቅ እንደተነሳ ነው የተገለጸው። እንትኑ 200 ያህል የአደጋ ሰራተኞች በቦታው ተሳትፈዋል። ነገር ግን እሳቱን ለማቆጣጠር አልቻሉም። እነሱም ላይ ከፍተኛ የጉዳት የደረሰባቸው መጠነኛም ጉዳት የደረሰባቸው እንዳሉ ተገልጿል። በአደጋው 74 ሰዎች ወደ ሆስፒታል መወሰዳቸውን ተገልጿል። ከ74ቱ ሰዎች 20 ሰዎች ከፍተኛ ጉዳት የደረሰባቸው ሰዎች እንደሆኑ ነው ሚዲያዎች የዘገቡ ያሉት። እስካሁን ባለው መረጃ የሞቱ ሰዎች 30 ሰዎች ናቸው እና ከ70 በላይ ደግሞ የደረሱበት አልታወቀምና ሙሉ መረጃውን ለማግኘት የእንግሊዝ ፖሊሶች ከሳምንታት በላይ እንደሚፈጅ እየገለጹ ነው ያሉት። ህንጻው ሙሉ ለሙሉ ወድሟል።
እሱ ጋር በተያያዘው ሁኔታ የእሳቱ መነሻ አራተኛ ፎቅ ነው። ለሱም የተበላሸ ፍሪጅ ባለቤት የሆነው በዛ ደረጃ ያለው መረጃ ምን ይመስላል?
በዚህ ደረጃ ስታውን ተጨባጭ ነገር የለውም ይሄ ነገር። ምክንያቱም በሚዲያ የተገለጸ ወይ ታማኝ በሆኑ ሚዲያዎች ላይ የተነገረ ነገር የለም። በሶሻል ሚዲያዎች ላይ ስናይ ብዙም ከዚህም የተለየ ነገር አለ። አራተኛ ፎቅ ላይ ያለ አንድ ኢትዮጵያዊ ታክሲ ሹፌር ብዙ ሰዎችን ህይወት ታድጓል፣ እያንኳኳ እሳትን መነሳቱን ዘግቧል የሚሉም አሉ። ግን ይሄ በሌላ ገለልተኛ ወገን በሆነ ወይ ታማኝ ሚዲያዎች ላይ ይሄ ነገር እና መረጃ የቀረበ ነገር የለም። እስካሁን ባሉ መረጃዎች ከዚህ በፊት እንደተቀሰነው ያሉት ወነታዎች ናቸው ድረገጾች ላይ ያገኘናቸው።
አይ በጣም እንት ነው በተለይ ኢትዮጵያዊት እናትና ልጅ ብርክቲ ሀብቶምና የ9 አመቷ ብርክቲ በህፃን ላይ በህንፃው ላይ የነበሩ ህፃናቶች ናቸው የሚል መረጃ አለና ብዙ ኢትዮጵያውያኖች እዛ ውስጥም አሉ ከሚለው አንፃር ምን ያክል ኢትዮጵያውያኖች የሚለውንም ያየታየበት ሂደት አለ። ይሄን ያክል በቁጥር ተገልጾ በተለያዩ ሚዲያዎች ላይ ተንተናይቷል።
አዎ በርግጥ በቁጥር 10 የሚሆኑ ኢትዮጵያና ኤርትራ ዜግነት ያላቸው ሰዎች ሞቷል የሚባል አለ። በሌላም ደግሞ ከአንድ ቤተሰብ 5 ሰዎች ማለፋቸውን የሚነገርም አለ። በእንደዚሁ ይሄንንም በሶሻል ሚዲያ የተገለጸ ነገር ነው። ትክክለኛ ሁኔታውን ለመያዝ ትንሽ የሳምንታት ጊዜ እንደሚፈጅ የስዊድን ፖሊስ አባል ለተለያዩ ሚዲያዎች መግለጫቸውን ያየን ያለ የእንግሊዝ ማለት ይቅርታ የእንግሊዝ
እንግሊዝ እንግዲህ ለደረሰው አደጋም እንግዲህ በዚህ አደጋም ህይወታቸው ላጡም እንግዲህ ለቤተሰቦችም መጽናናት እንጠይቃለን። እግዚአብሔርም እንግዲህ ያለፉ ነፍሶችን
እግዚአብሔር ይገደልነት እንዲያኖር አው እግዚአብሔር ይማርልን ማለት ነው።
ያለውን ፕሮግረስ በቀጣይ የዘና ሂደቶች የሚከተሉም ሳምን ተመልሰን ምናይበት
አው ጠቅላላ አድርገን ምናይበት ሁኔታ ይፈጠራል። ምክንያቱም
ምናልባትም ከተቻለም ከተረፉ ሰዎችም የነበረው ሁኔታ ሰፋ ባለ ሁኔታ ወደዛም በመደወል አንዳንድ ዜናዎችን ለማየት እንሞክርበት ሁኔታ ለማመቻቸት እንሞክራለን ለአድማጮቻችን በሚከተለው ሳምንትና አይ ቲንክ ለነበረው ጠቅላላ ያለ ዘገባ ዘውድ በጣም ነው መሰግነ። ምናልባት ትንሽ ጊዜ ካለን መሸጋገሪያ ሙዚቃ ሰምተን ወደሚቀጥለው ነጥብ እንሄዳለን። አይ ቲንክ ምናልባት ይሄ በተለይ በኢትዮጵያ የሰሞኑ ትልቅ ሹ የነበረው አዲስ አበባን መሰረት አድርጎ በተለይ አዲስ በኢትዮጵያ ጠቅላይ ሚኒስትር አቶ እንግዲህ በጠቅላይ ሚኒስትሩ የሚመራው ተቋም ለአጠቃላይ ኢህአዴግ ጽፈት ቤት ያቀረበው ያው 20 ወንበሮች ያሉት ኢህአዴግ ጽፈት ቤት ስራ አስፈጻሚ ኮሚቴ ያቀረበው አንድ አጀንዳ ነበር። ይሄም አጀንዳ በተለይ በአዲስ አበባ ስም ቋንቋ የመሬት ስሪት የከተማይቱን ቦታዎች ሲያሜ በኦሮምኛ የመቀየርና የመንግስት መስሪያ ቤት ኃላፊነቶችን እና የስራ ኃይል ቁጥር መነሻ ቁጥር ወሳኝ በወሳኝ መልኩ ኦሮሚያ የሚያደርግ አጀንዳ ለኢህአዴግ ስራ አስፈጻሚ ኮሚቴ ለውሳኔ ያቀረቡበት ሂደት ነበረ። ትላንትና የስራ አስፈጻሚ ኮሚቴውም ተወያይቶ ያሳለፋቸው ውሳኔዎች በመረጃ ደረጃ የደረሰንባቸው አሉ። ሚዲያዎችም የዘገቡበት ሁኔታ አለና በዛ ዙሪያ ዘርዘር ያለ ሁኔታ እናነሳለን። ይህ ብቻ አይደለም። ይሄንን ጥያቄ በ1986-87 ላይ ኢትዮጵያ ህገ መንግስት ሲጸድቅ አብሮ የተነሱ ኢሹዎች ግን ለ23 እና ለ24 አመት ያክል ሲንከባለል የመጣ ያልተፈታ ኢሹ የነበረ በተለይ አንቀጽ 49 ንዑስ አንቀጽ 5ን ምናይበት ሂደት ይኖራል። እዛ ጋር ይሄ አንቀጽ 49 በዋናነት ርዕሰ ከተማን በተመለከተ የወጣ ህግ አለና እሱን ዘርዘር አድርገን ምናይበት ሰፊ ፕሮግራም ነው ያለው። ምን አይነት ውሳኔ ተካሄደ? ጥያቄዎች የነበረው እነዚህ ስም ቋንቋ የመሬት ስሪት ምናምን ይሉት ምንድናቸው ጥያቄዎቹ ይሉትን ሰፋ አድርገን ምናይበት ሂደት አለ። ምናልባት መሸጋገሪያ ሙዚቃ ሰምተን እንመለሳለን። እንግዲህ አድማጮቻችን ያው ተመልሰን መተናል ሁለተኛ አጀንዳ አርገን ያዝነው በዋናነት በእንግዲህ የኢትዮጵያ ጠቅላይ ሚኒስትር አይቶ ኃይለ ማርያም ደሳለኝ የሚመረው ወይም ጽፈት ቤት የሰጠው አጀንዳ ነበር ለአጠቃላይ ለኢሃዲግ አጠቃላይ የስራ አስፈጻሚ ኮሚቴ ይሄ የስራ አስፈጻሚ ኮሚቴ በዋናነት 20 መቀመጫዎች ያሉበት ነው በተለይ አራቱ የኢሃዲግ ድርጅቶች ደህዴን ሁዲድ ባአዴና ህወሓት 5 መቀመጫዎች ያሉበት በ20 ወንበሮች የሚወከል ጽፈት ቤት ምንድነው ስራ አስፈጻሚ ኮሚቴ ያለውና ይሄ ስራ አስፈጻሚ ኮሚቴ ተወያይቶበት እንዲያጸድቀው ካጸደቀ ደግሞ ለምክር ቤት ለቀላላ ምክር ቤት ቀርቦ ተጉዳዩ ተፈጻሚ መሆን የሚችልበትን ሂደት በዋናነት የቀረበ ነጥቦች ነበሩና ይሄም በዋናነት ስምን የተመለከተ ነው የመጀመሪያው ስም ሲባል የአዲስ አበባን ስም በፊንፊኔ መለወጥ መቻል ስም ሁለተኛ ቋንቋ በአዲስ አበባ እንትንስ በአዲስ አበባ ውስጥ አማርኛ የሥራ ቋንቋ ነው ህገ መንግስቱም እንግዲህ ያው እንግዲህ ስናነሳ ህገ መንግስቱ በኔ በግል እይታ ህገ መንግስቱ በራሱ ለኢትዮጵያ አንድነት መሰረት ትልቅ አደጋ ነው ብዬ ማሰብ ሰው ነኝ ግን እንደ ቻሌንጅ ስንፈጥር አሁን እንደ ቻሌንጅ ስናረግ ይሄን ኢሹ ስናነሳ ከዚህ ህገ መንግስት አንጻር ራሱ ብናየው አካሄዱ ትክክል ላይ የማይሆንበት ሂደት አለና ቋንቋ የሥራ ቋንቋ አዲስ አበባ ርዕስ ከተማ እንደመሆኑ መጠን አማርኛ ሆኖ ነው የቆየውና በተጓዳኝነት ኦሮምኛ ሁለተኛ ርዕሰ ቋንቋ ሆኖ የሥራ ቋንቋ ሆኖ እንዲ ነገር በስራ ሂደትም ኦሮምኛ እንዲሆን የሚል ጥያቄ ነው ሶስተኛ የመርህ ትርኢት ይሄ የሊዛ ዋጅን በተመለከተ በተለይ በኦሮሚያኖች ለወይም ለኦሮሚያ ክልል ለዛ ለተወለዱና ኦሮሚያ ለሆኑ ሰዎች የሊዝ ፖሊሲው እንዳይሰራ በአንጻሩ ደግሞ ከኦሮሚያ ክልል ለመጡ ሌላዎች ኢትዮጵያኖች በእጥፍ እንዲያድግ የሚጠይቅ ጥያቄ ነው በሶስተኛነት የከተማይቱን ቦታዎች ሲያሚ በተመለከተ ነውና አሁን ላይ ያላቸውን ሲያሚዎችን በማጠፍ በኦሮምኛ ሲያሚ ያላቸው እንዲሰጥም ይጠይቅ ጥያቄ ነው የቀረበው ከዛ ቀጥሎ ደግሞ የመንግስት መስሪያ ቤቶች ኃላፊነትን በተመለከተ አጠቃላይ የመንግስት መስሪያ ቤት ኃላፊነት ስራ አስፈጻሚ ምንድነው ይሄ ሰብሳቢ ምንድነው አስተዳደር ወይም ምክትል አስተዳደር የሚሆኑ ሰዎች በትውልድ ኦሮሚያ ክልል የሆኑ ሰዎች እንዲሆኑ ብቻ እዛም መስሪያ ቤት ውስጥም ከ25-30% የሚሆኑት የኦሮሚያ ተወላጅ ሰዎች ብቻ መሆን አለባቸው የሚል ጥያቄ ነው የቀረበው ከዛ በተጨማሪ እንግዲህ እነዚህና ሌሎችም አንዳንድ ተጓዳኝ ሹዎች አሉ ትምርት ቤት መክፈት እና ቋንቋን በተመለከተ ሲነሳ ኦሮሚኛ ትምርት ቤት መማሪያ ትምርት ቤቶች መክፈት የሚለው ሌላ ዝርዝር እንትኖች አሉትና ይሄ ጥያቄ ቀርቦ ነበር በተለይ በዋናነት ያው ለሁለት ከፍሏል ተብሎ የታሰበ ሂደት ነበር ህዋትና ባዲን የዚህ ላይ ያላቸው አመለካከት አለ ኦህዴድና ደሄደን ደግሞ ያላቸው አመለካከት ግልጽ አይደለም ይባል አካሄድ የነበረና ከፍተኛ ዲስከሽንና ውይይት ይካሄድበታል ይሄንም ተከትሎ በተለይ ደግሞ የሀገሪቱን በተለይ አዲስ አበባን ወደፊት ጣፋንታ ምን ይሆናል ምን ይመስላል የሚለውን ነገር የሚወሰን ሁኔታ ይሆናል የሚል ነበር ተዋይተው ያሳለፉት ውሳኔና አጠቃላይ ዝርዝር መረጃዎች አሉ አሁን ላይ ግን ባለን ሰዓት ጥርት አንጻር ይሄንን በዝርዝር ለምሄድ ምን ቸገርበት ሁኔታ አለ ምክንያቱም ስለዚህ ስናነሳ ህገ መንግስታዊ እይታው ምን ይመስላል የሚለው ማየት ማንሳት ያለብን ፖይንት ይመስለኛል አንደኛ ሁለተኛ ታሪካዊ መጣጣው አዲስ አበባ ምን ይመስላል ሶስተኛ ደግሞ ህገ መንግስቱን ተከትሎ ልዩ ጥቅሙ በዝርዝር በህግ ይወሰናል የሚለውን ተከትሎ ከ20 ምናምን አመት ቆይታ ወይም እንቅፈል ትልቅ እንቅፈ በኋላ መንግስት ይወሰናቸው ውሳኔዎች አሉ ውሳኔዎቹ እንድምታው ምንድነው የሚለውን ነገር በዝርዝር እናይበት ሁኔታ አለ ከዜና ወጃ በኋላ እንግዳችንን ተከትለን ጊዜ ምናገኝ ከሆነ ካርማዎቻችን ጋር በሰፊው እናየዋለን ከእንግዳችንም ጋር ምናነሳው ይሽ ይሆናል ካልሆነ ግን በሚቀጥለው ሳምንት ሰፋ ባለ ጊዜና ዝግጅት ምናቀርበው ጉዳይ ይሆናል ለማንኛውም የዜና ሰዓታችን ስለገደበ ነው በቀጣይ እንመጣበት ይሽ ይሆናል አብራችሁን ቆዩ
አድማጮቻችን እንደምን ውላችኋል? አድማጮቻችን ከቀኑ 15 ሰዓት ሆኗል። ከኢትዮጵያ ድምጽ ሬዲዮ ሳምንቱ አበይት ዜናዎች ቀጥለው ይሰማሉ። በምስራቅ ኢትዮጵያ ጥንታዊ የንግድ ማዕከል በቁፋሮ መገኘቱ ተገለጸ። በምስራቅ ኢትዮጵያ ሃርላ በሚባል አካባቢ በመሰማራት ቁፋሮ ሲያደርጉ የነበሩ የሰነ ምድር ተመራማሪዎች ከክርስቶስ ልደት በፊት በ10ኛው ክፍለ ዘመን የንግድ ማዕከል የነበረ አንድ ከተማ ማግኘታቸውን ገለጹ። ከግብጽ፣ ከህንድና ከቻይና ወደ ከተማው የገቡ የተለያዩ ቁሳቁሶችን መገኘታቸው ተገልጿል። ከማዳጋስካር፣ ከማልዲቭስ እና ከየመን ጭምር የመጡ የተለያዩ ጌጣጌጦች በአካባቢው ተቀብረው መገኘታቸውን ቢቢሲ በድረገጹ አስነብቧል። ከዚህ በተጨማሪ የስነ ምድር ተመራማሪዎች በ12ኛ ክፍለ ዘመን የተገነባ መስጊድ ማግኘታቸውንና ይህ መስጊድ ከሶማሊያ እና ታንዛኒያ ከሚገኙ መስጊዶች ጋር ተመሳሳይነት ያለው መሆኑ ተገልጿል። የስነ ምድር ተመራማሪዎች ቅሪቶቹ አፍሪካ የሚገኙ የሙስሊም ማህበረሰቦችን ቁርኝት አመላካች መሆኑን ተናግረዋል። ፕሮፌሰር ቲሞቲ ኢንሶል የተባሉ ኤክሴትሮር ዩኒቨርሲቲ ተመራማሪ እንደተናገሩት የተረሳ ከተማ ተብሎ የተገለጸው ጥንታዊ ከተማ ከተለያዩ ክፍለ ዓለማት ለሚመጡ ነጋዴዎች የንግድ ማዕከል እንደነበረ አመላካች ነው ብለዋል። በቦታው የ300 ሰዎች የተቀበረ ቅሬታ አካል መገኘቱን የገለጹት የምርምር ቡድኑ አባላት ሰዎቹ በምን ምክንያት ሊሞቱ እንደቻሉ ለማወቅ ጥናት እየተደረገ መሆኑን ገልጸዋል። ሰዎቹ ሲመገቡ የነበሩት ምግብ ምን ይዘት እንደነበረው ጭምር ምርመራ እየተደረገበት እንደሆነ ሲነገር፣ በሚቀጥለው ዓመት ተጨማሪ ቁፋሮች በአካባቢው እንደሚካሄዱ ቡድኑ ለመገናኛ ብዙሃን ገልጿል። በአፋር ክልል ከአርታል የሚወጣው የጨው ክምችት የመቀሌ ጨው እየተባለ ለገበያ መቅረቡ ቁጣ መቀስቀሱ ተነገረ። የአፋር የሰብአዊ መብቶች ጉዳይ ኮሚቴ ሰብሳቢ አቶ ጋሳ አህመድና አክቲቪስት አካድር ኢብራሂም በተለይ ለኢሳት እንደገለጹት በአርታሌ በዳሎልና በሌሎች ከፍተኛ የጨው ክምችት የሚገኙባቸው የአፋር ቦታዎች ቀደም ካሉት ዓመታት ጀምሮ በጨው ማምረት ኢንቨስትመንት የተሰማሩት በሙሉ የህወሓት ደጋፊዎች የሆኑ የትግራይ ተወላጆች ናቸው ብለዋል። ባለሀብቶቹ ከአርታሌና ከአካባቢው በየዓመቱ በሚሊዮን ኩንታል የሚገመት ጨው በማውጣትና በመቀሌ ባቋቋሙት የጨው ፋብሪካ በማዘጋጀት አጠቃላይ የሀገሪቱን የጨው ገበያ ከመሸፈን አልፈው ለጎረቤት ሀገራት እስከ ማቅረብ የደረሱ ሲሆን፣ ቀደም ሲል በባህላዊ መንገድ ጨው ያወጡ የነበሩ በርካታ የአፋር ተወላጆች ያለምንም ካሳ ከመተዳደሪያ ስራቸው እንዲወገዱ ተደርገዋል ብለዋል። እንዲሁም አንድ የውጭም ይሁን የሀገር ውስጥ ባለሀብት በአንድ አካባቢ በኢንቨስትመንት በሚሰማራበት ወቅት የአካባቢውን ተወላጆች በእነሱ አቅም ሊሰሩ በሚችሉና ከፍተኛ ሙያዊ አቅም በማይጠይቁ ዝቅተኛ የስራ መደቦች ላይ መስራት እንዳለባቸው የኢንቨስትመንት አዋጁ ቢደነግግም የጨው ማምረት ተግባሩ በሚጠይቀው የጉልበት ስራ ላይ ጭምር የተሰማሩት ከትግራይ ክልል የመጡ ሰራተኞች መሆናቸውን የአካባቢው ነዋሪዎች ጠቁመዋል። የኢትዮጵያ ልማት ባንክ በአማራ ባለሀብቶች ላይ በደል እየፈጸመ ነው ሲሉ የክልሉ ከፍተኛ ባለስልጣናት ተናገሩ። በቅርቡ በባህር ዳር ከተማ የአማራ ክልል ኢንቨስትመንት ኮሚሽን ከባለሀብቶችና በዳሪ አካላት ጋር ባደረጉ ስብሰባ ላይ የኢንቨስትመንት ኮሚሽን ኮሚሽነር አቶ መላኩ አለበል የኢትዮጵያ ልማት ባንክ በአማራ ባለሀብቶች ላይ በደል እየፈጸመ ነው ብለዋል። በምክትል ርዕሰ መስተዳደር ደረጃ የንግድ ኢንዱስትሪና ገበያ ልማት ቢሮ ኃላፊ አቶ ተስፋዬ ጌታቸው በክልል ውስጥ ያሉ ባለሀብቶች ከልማት ባንክ ብድር ሲጠይቁ ከሚፈቀድላቸው ይልቅ የሚከለከሉት እጅግ ከፍተኛ ናቸው ይላሉ። የልማት ባንኩን በመወከል በስብሰባ ላይ የተገኙት አቶ ጌታሁን የክልሉ ባለሀብቶች ብድር የምንከለከለው የህዝብ ሀብት ለመጠበቅ ሲባል ነው በማለት የሰጡት መልስ አቶ መላኩ የባንኩን አሰራር ገሃድ እንዲያወጡ ታስገድዷቸዋል ብለዋል። ልማት ባንክ እኮ ማንም እየገባ እየዘገነ የሚሄድ ተቋም ነው ያሉት አቶ ተስፋዬ የህዝብን ሀብት ለመጠበቅ ስንል ነው ብድር የማንሰጠው ተብሎ የቀረበልን ምክንያት ለህዝቡ እንዲህ ብለን ልንነግረው እንችላለን፣ እኛ ግን እንዲህ ልንባል አንችልም፣ ሚስጥሩን ስለምናውቀው ብለዋል። ባለሀብቶች ፕሮጀክት አቅርበው ብድር ሲጠይቁ መቀሌ ላይ ተሞክሮ የከሸፈ ፕሮጀክት ነው ተብለው ከማዕከል ደብዳቤ ተጽፎ ብድር ይከለከላሉ። የመቀሌ ባለሀብት ሌላ፣ የኮምቦልቻ ባለሀብት ሌላ ሲሉ ባለስልጣኑ መግለጻቸው ተዘግበዋል። አይሳዋን የስፖርት ማህበር የ2017 ፕሮግራሞቹን ለመሰረዝ መገደዱ ተዘገበ። በሰሜን አሜሪካ የሀገር ውስጥ ገቢ ህግ መሰረት ትርፋማ ባልሆነና ከታክስ ነጻ በሆነ መልኩ ከ2011 ጀምሮ የተቋቋመው አይሳዋን የስፖርት ማህበር የ2017 ፕሮግራሙን ለመሰረዝ መገደዱን የቀድሞው የስፖርት ማህበሩ አመራሮች በተለይ ለኢሳት ገልጸዋል። እነዚሁ ስማቸው እንዲጠቀስ ያልፈለገው የቀድሞ የስፖርት ማህበሩ አመራሮች አይሳዋን ላለፉት 5 ዓመታት ያካሄደው ፕሮግራም በዝግጅት እጥረት ድርቅ በመመታቱና ታዋቂ ድምፃውያን የኪነ ጥበብ ሙያተኞች በዝግጅቱ ላይ ለመሳተፍ ፈቃደኛ ባለመሆናቸው መሆኑን ገልጸዋል። አመራሮቹ አያይዘው እንደገለጹት ከሆነ በኢሳዋኑ ዞን ውስጥ የተፈጠረው በተሰባዊ አመራር ድርጅቱን ተጠያቂነት የጎደለውና የገንዘብ ምንጩን አጠቃቀሙ ላይ ህጋዊ አሰራር ባልተከተለ መልኩ እንዲፈጸም ማድረጉን ተናግረዋል። ይህም የስፖርት ማህበሩን በየአመቱ ከ2 ሚሊዮን ዶላር በላይ ስፖንሰር ሲያደርጉ የነበሩት ቱጃሩ ሼህ መሐመድ አላሙዲን መበሳጨቱንና የዘንድሮን ዝግጅት ስፖንሰር እንደማያደርጉ መናገራቸውን የውስጥ መረጃዎች አመላክተዋል። የኢሳባን ፕሬዝዳንት የሆኑት አቶ አብነት ገብረመስቀል እንዲሁም ወንድማቸውና የማህበሩ ምክትል ፕሬዝዳንት የሆኑት አቶ በስራት ገብረመስቀል የስፖርት ዝግጅቶቹ በህዝብ ድርቅ የመመታታቸው ምክንያት የኢትዮጵያ ሳተላይት ቴሌቪዥንና ሬዲዮ ኢሳት በሰራቆ እስከ ሳሙኑ መግለጻቸው የሚታወስ ሲሆን የኢሳባን የተባለው ቡድን በቀድሚያ ዋናውን ስፖርት ፌዴሬሽን ኤስኤፍኤን ለመሰንጠቅና ለመጠቅለል ያደረገው እንቅስቃሴ በመክሸፉና በፍርድ ቤትም በመረታቱ በአዲስ ስያሜ ለመንቀሳቀስ መገደዱን ማስታወስ መቻሉም ተዘግቧል። በአማራና በኦሮሚያ የተነሳው ህዝባዊ የለውጥ እንቅስቃሴ ተከትሎ የተበጀተው የወጣቶች በጀት ለባለስልጣናት መበልጸገ የዋለ ነው ተብሏል። በቅርቡ በአማራና በኦሮሚያ የተነሳው ህዝባዊ የለውጥ እንቅስቃሴ ተከትሎ የህወሓት ያድግ መንግስት 11 ቢሊዮን ብር ለወጣቶች እንዲከፋፈል መመደቡን ቢያስታውቅም ወጣቶቹ ግን ያየነው ገንዘብ የለም፣ ገንዘቡን የሚጠቀሙበት ባለስልጣናት ዘመዶቻቸው ናቸው ሲሉ ተናግረዋል። ሀገሪቱ በወጣት ጡረተኛ ተሞልታለች ያሉት አንድ የደብረ ማርቆስ ወጣት አረጋውያን እናት አባት መጦር እየተገባን እኛ ራሳችን የወጣት ተጧሪዎች ሆነናል ይላሉ። ያመራሩን ወገን ብቻ የሚደረጅበት አሰራር ነው። ባድሎና በማግለል ላይ የተመሰረተው አሰራር ደሃውን ወጣት አማሮታል የሚሉት ወጣቶች ጥያቄዎችን ሲጠይቁ ጉዳይ ወደ ፖለቲካ እየዞረ እንደሚታሰሩ ገልጸዋል። በጀቱ የተበጀተው ለአብታሞች እንጂ ለድሆች አይደለም የሚለው ሌላው ወጣት በጣም የሚገርመው ገንዘብ ለመቀበል 6000 ብርና የቦታና የቤት ካርታ እንዲያስይዙ እንደሚጠየቁ ተናግረዋል። ከሁሉም በላይ በህብረተሰብ ውስጥ የደሃ ደሃ የሚል ስያሜ ተፈጥሮ የደሃ ልጆች የስነ ልቦና ችግር እንዲደርስባቸው የተደረገ መሆኑን ወጣቶች ተናግረዋል። የከተማው ህዝብ ውሃ የሚያገኘው በሁለት ሳምንት መሆኑን፣ መብራትና ሌሎች ማህበራዊ አገልግሎት ሰጪ ተቋማት አሉ ማለት እንደማይቻል ነዋሪዎቹ ተናግረዋል። በመጨረሻም በለንደን ግሪንፊልድ በደረሰው የእሳት ቃጠሎ 5 ኢትዮጵያን ሳይሞቱ እንዳልቀሩ ተዘግቧል። በእንግሊዝ ለንደን ግሪንፊልድ ህንጻ ላይ በደረሰው የእሳት ቃጠሎ የአንድ ቤተሰብ አባላት የሆኑት 5 ኢትዮጵያውያን ሳይሞቱ እንዳልቀሩ ተዘግቧል። በ28ኛ ፎቅ ላይ ይኖሩ የነበሩት አባት፣ እናት፣ 3 ልጆቻቸው በቃጠሎ ሳይሞቱ እንዳልቀረ ተፈርቷል። ልጆቹ የ5 የ12 እና የ14 ዓመት እድሜ ያላቸው መሆናቸው ሲዘገብ በለንደኑ ቃጠሎ እስካሁን ወደ 30 ሰዎች መሞታቸው ሲረጋገጥ 18ቱ ደግሞ በሞትና በህይወት መካከል ክፉኛ ቆስለው እንደሚገኙ ተነግረዋል። የአፍሪካ ስደተኞች በብዛት ይኖሩበታል በተባለው በዚህ ህንጻ ከ34 በላይ የሚሆኑ ሰዎች እስካሁን የደረሱበት አለመታወቁም እየተነገረ ነው። ከኢትዮጵያ ድምጽ ሬዲዮ ለሳምንቱ የነበሩን አባይ ዜናዎች እነዚህ ናቸው። ከቀሪ ፕሮግራሞች ጋር መልካም ቆይታ። Oh,
ምጡት ስቶኮልም የሚገኘው የኢትዮጵያ ድምጽ ሬዲዮ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ እንደ አውሮፓውያን አቆጣጠር ከ14 ሰዓት እስከ 16 ሰዓት ከ30 የሚያስተላልፈው ፕሮግራም እንደቀጠለ ነው። ከሚቀጥለው ጁላይ 2 ጀምሮ ፕሮግራማችን የድሮ መደበኛ ሰዓቱን ባልማጮቻችን ጥያቄ መሰረት ማለትም እሁድ ከጧቱ እንደ አውሮፓውያን አቆጣጠር 10 ሰዓት እስከ 12 ሰዓት ወይም እስከ 12 ሰዓት ከ30 እንደሚሆን ከዚሁ ከወዲሁን ገልጽላችኋለን። ማለትም ከጁላይ 2 ጀምሮ ዛሬ ለአድማጮች ያቀረብነው ጥያቄ ዋይ ዋይ ሲሉ የሚለውን የጥላሁን ገሰሰን የአርቲስት ጥላሁን ገሰሰን ዘፈን ግጥሙንና ዜማውን ያወጡት ወይም ያወጣው ማን ነው ነው። ዋይ ዋይ ሲሉ የአርቲስት ጥላሁን ገሰሰን ዘፈን ግጥሙንና ዜማውን ያወጣው ማን ነው?
አድማጮች ዛሬ እንደተለመደው የሁድ ጨዋታ ሰላም ጤና ይስጥልን። የተከበራችሁ የኢትዮጵያ ድምጽ ሬዲዮ አድማጮች ዛሬ እንደተለመደው የሁድ ጨዋታ ፕሮግራም ይዘንላችሁ ቀርበናል። በዛሬው የሁድ ጨዋታ ፕሮግራም ጉባኤው የተሰኘውን የበውቀት ስዩም በራሪ ቅጠሎች ከተሰኘ መጽሐፍ ላይ የተወሰደ ትረካ ይዘንላችሁ ቀርባለን። ከፕሮግራሞቻችን ጋር አብራችሁን ቆዩ። ሳፈንት እየተፈራረቁ በነገሱበት ዘመን ንጉስ አሊጋዝም የድርሻቸውን ገዙ። በዘመናቸው ብዙ እኩይና ሰናይ ክስተቶች ታዩ። እኔ ትሁት ጻፊ ትዛዛቸው ከሰማሁትና ካየሁት መካከል የመረጥኩትን ተረኩ። በዚያ ዘመንም ሀገራችን በድርቅ ተመታች። የሰማይ ግት ነጠፈ። መሬት ፍሬ ነፈገች። ህይወት ያለ ፍሬ ያለ ቅጠል ቆመች። አልጋዎቿ ቃሬዛ ሆኑ። ግርማዊ ጃኑ ሆይ መፍትሄ ፍለጋ ሊቃውንትን በአዋጅ ጠርተው በየዕለቱ ጉባኤ ያደርጉ ጀመር። በዘመኑም ሰዎችን የሚያሳስባቸው ጉባኤና ቀብር ሆነ። ከለታት በአንዱ ቀን የተመረጡ ሊቃውንት የንጉሱን አዳራሽ ሞልተውት ነበር። ከግርማዊ ጃኑ ወይ የፀሐይ ሽራፊ በመሰለ ዙፋናቸው ላይ ተቀምጠው ተደምጦ በማይጠገብ ድምጻቸው ይናገሩ ጀመር። ወገኖቼ ሊቃውንትና ጠቢባን፣ እንደምታዩት በሀገራችን በየጊዜው አስፈሪ መዓት እየተላከብን ነው። የዚህ ምክንያት ምንድን ነው? ረሃብ እንዳይመለስ አድርገን ለማባረር በምን አቋን መስራት አለብን? የህይወትና የህልውና ጉዳይ ነው። እስካሁን 12 ጊዜ ተሰብስበናል። 12 ጊዜ ሊቃውንት፣ ዛሬ ግን ጉዳዩን ልባት ማግኘት አለበት። ይህን ጥያቄ ሳንመልስ ከዚህ አዳራሽ ንቅንቅ ማለት አንችልም። ሊቃውንት ናችሁ፣ መላችሁን ወዲህ በሉ። ጸጥታ የእያንዳንዱን አንደበት ሸበበው። በሉ ሊቃውንት፣ የምን መለጎም ነው? ከማለታቸው ከፊት ከተኮለኮሉ አንዱ ተነሳ። ወገቡን ቆልሙሞ እጅ ነስቶ ሲያበቃ ጃን ወይኔ ብሎ ሊቀጥል ሲል ድምጡ በፍርሃት ደከመበት። ጃንም ለማበረታታ ተራሳቸውን ሲወዘውዙለት ብሎ ጉሮሮውን አብድቶ ገባበት። እሺ እንግዲህ የኔ ነጋድራሴትም ጌታ ነው ስሜ። የናቴና እናቴ ዘመዶች መሸሻ ብለው ይጠሩኛል። ወላጅ አባቴ ዋልድባ ተመግባቱ በፊት የፍጻሜ መንግስት ተክለ ጎርጊስ አማካሪ ነበር። የሱ ታናሽ ወንድም ደግሞ የሊቃውንቱ ዝምታ ወደ ጉርምርምታ ተቀተለወጠ። እንግዲህ ስለ ራሴ የሚያልታል ወደ ዋናው ሐሳብ ይገባለሁ። እንግዲህ ከዚህ ቀደም በርሶና በአባቶቻችን ፍቃድ ለንግድ በተለያዩ አገሮች ተመላልሻለሁ። ለመሆኑ የት የት ሄደሃል የሚለኝም ታለ የሄድሁበት አገሮች የሚከተሉት ናቸው። ከአምስት ዓመት በፊት ሰማይን የሚታከኩ ዓለምን የማረኩ ፒራሚዶች ባሉበት ግብጽ ነበርሁ። ከዚያም አስከትዬ የነውጠኛውን እስክንድር አገር በሆነችው መቄዶንያ ከራርሜ ወደ ፋርስ ተሻገርኩ። ተፋርስ ነቢያተ ነቢያት ማነህ ነጋድራስ አሉ ጃንሆይ ትዕግስታቸው አልቆ። ነጋድራስ ነው ያልከኝ? አዎ ነጋድራስ። እኛ እዚህ ወርቅ ጊዜያችንን ቆጥበን የምንሰበሰበው ያንተ ንብረት ታሪክ ለማድመጥ አይደለም። እኛ ያስጨነቀን ጉዳይ ረሃብ ነው። በረሃብ ጉዳይ ላይ መልአክ አለ፣ መልአኑ ወዲህ በል፣ አለበለዚያ ለአሁኑ ይቅር ብያለሁ። ወደ ጥግ ተመለስ። ጃንሆይ አለ ነጋድራስ የወረዛ ግንባሩን አይ በልቡ እየነፈገም፣ እንግዲህ መንገዴን ስቼ ንግግሬን እንደ ባልቴት አርዝሜም ተሆነ በእውነት ግጻት የሚገባኝ ግም ሰው ነኝ። በእውነቱ እኒያን ትልልቅ አገሮች መጥቀሴ ለከንቱ ውዳሴ ብዬ አልነበረም። ዘላንነት ዕጣ ፋንታችን እንጂ ክብር እንዳልሆነ አውቃለሁ። የእንዘን ጉዳይን ረስቼ ሳይሆን በእኛኚህ አገሮች በነበርኩበት ጊዜ የቀሰምኩትን ጥበብ ለማካፈል አስቤ ነው። በጃንሆይ ፊት ላይ ወገግታ ታየ። እንዲያ አትለኝም አሉ በደስታ በተቃኘ ድምፅ። እንዲህ ያለ ሊቅ ነው በመብራት ስንፈልግ የቆየት። በልስቲ የምታውቀውን ንገረን። ጃንሆይ ሺህ ዓመት ይንገሱ። እንደገና ታጥፎ እጅ ነሳ። እንግዲህ አስቀድሜ ወንዞቻችን ስለምን አገር አቋርጠው እንደሚነጉዱ እገልጣለሁ። ለጥቄ እንዴት አድርገን አናሳ ወንዞችን መገደብ እንደምንችል አብራራለሁ። ያንን አንድ በአንድ ታስረዳው በኋላ መስኖ በምን አኳ እንደምናበጅና ምን ሆናችኋል አሉ ጃንሆይ። መርጌታ ስነ ኢየሱስ ምንድር ነው ነገሩ? ቅር ያለ ትመስላለህ። በገፈጅ የሚያክል አዳፋ ጥምጥም አናታቸው ላይ የደፉት መርጌታ ስነ ኢየሱስ ብድግ ብለው እጅ ነሱ። ከዚያም ጣዝማ ያበጀች ሽንቁር በመሰለው አንድ አይናቸው ጃንሆይን ሽቅብ እየተመለከቱ እኔ እንኳን ቅር ያለኝ የነጋድራስ ነኝ ባየ ቋንቋ አጠቃቀም ነው ከማለታቸው እንዴት ጃንሆይ ተቀበሏቸው። እንዴት ማለት ጥሩ ነው። ሊቁ አባታችን ጃንሆይ አሉ መርጌታ፣ ወንድም የነጋድራስ አውቆ ይሁን በድፍረት ይሁን ሳያውቅ በስተት እንጃ የታፈረውን የተከበረውን ቋንቋችንን ሲዘነጣጥለው ባይ እንባ የመጣ ሆድ ባሰኝ፣ ቁጭት ልቤን መዘመዘው፣ አላስችላለኝ እንደ ማልቀስ ቃጣኝ። በመጀመሪያ ጅረት ማለት ሲገባው አናሳ ወንዝ አለ፣ ዝም አልነው። እሱ ግን ይህን ሳያርም ሌላ ገደፈ። ቀጥዬ ማለት ሲገባው ለጥቄ ብሎ ተናገረ። መች በዚያ አብቅቶ መስኖ ለመጥለፍ እል ብሎ መስኖ ማበጀት ብሎ አረፈ። እንግዲህ ይህንን ዝም ብሎ ማለፍ እንደምን ይቻላል? ግራ ቀኙን ባይናቸው ገመገሙት። ዝምታውን አበጀህ ብለው ተረጎሙት። ጃንሆይ አሳምረው እንደሚያውቁት የሕዝብ አንድነት መሰረት ቋንቋ ነው። የሰናወር ስልጣኔ የፈራረሰው በቋንቋ ቅየጣ ምክንያት ነው። የቋንቋ ቅየጣ ሰዋሰውን ባልባሌ ሁኔታ ከመጠቀም የሚመጣ አይደለምን? መቼም የቋንቋ ሊቅ ለመሆን የግድ ሰዋሰው ጥበብ መማር አለብን እያልኩ አይደለም። አስተዋይ አድማጭ ለሆነ ቢያንስ የጃን ወይ ንግግር ነው ለሰዓት ያድማድመት የተባ አንደበተኛ አረግም ወይ ሊቃውንት እስቲ ወንል በሚል ምልክት ሊቃውንቱ ራሳቸውን ወዘወዙ። ስለዚህ እንደኔ የቋንቋ ችግር አለብን። ይህንን የቋንቋ ችግር ታልፈታን እንደ ሰባ ባቢሎን እንደምንፈታ ትረትር ያለው አሉና ጃን ወይ ራሳቸውን እናጡ። ማን ነጋድራስ ነ ነጋድራስ ነኝ ያልከኝ? አዎ ነጋድራስ ተቀመጥ እስቲ። ለካ ነጋድራስ ይህንን ሁሉ በትር የተቀበለው በቁሙ ነበር። እስቲ መርጌታም ይቀመጡ። ለነገሩን የማበቋንቋችን ውስጥ ያለውን ጉድለት ጉዳይ ሲከነክነኝ የቆየ መርጌታ እንዳሉት የቋንቋ ችግር ግዜ የምንሰጠው አይደለም። የቋንቋችን ችግር እነተት የመነጨ ነው። በምንስ አኳ ሊታረም ይችላል? ሊቃውንት በሞሉባት ሀገር የነን ሳንመልስ ተዚህ አዳራሽ ብንወጣ የሚያፍረው መከረኛ ህዝባችን ነው። በሉ ሊቃውንት መርጌታ ተርፎል ጀምር መስል ጥሩ እንግዲህ አሉ መርጌታ። በርግጥ በዚህ ጉዳይ ላይ በደንብ ባውጠነጥን ብዙ በተናገሩ ይሁን እንጂ አሁንም ቢሆን የቋንቋ ችግር የምንፈታው እንደ ተክለ አልፋ ያሉ የሷሰው መምህራንን ከፍልሰት سنታደግ ነው ባይኔ። ተክለ አልፋ ምን ሆነ? አይ ጃን ወይ ተሚያስተምርበት ደብር አሳደዱት እኮ ተክለ አልፋን። እንዴት ያለው ልጅ ጃን ወይ እኮ ለምን ምን አውቃለሁ ጃን ወይ? ምክንያቱማ ዝምታ ነው ነው አሩ ጃን ወይ በገባው ሰው ቋንቋ። ለነገሩስ የሊቃውንትን የፍልሰት ወሬ አንድም ሁለት ጊዜ መስማቴን እኔም አልሸሽግም። ጉዳዩ እንዲስረ የተደደ መሆኑ ግን አሁን የተገለጠልኝ መቼም የጅሎች ሁሉ በኩር ታልሆነ በቀር በነግ አቆየዋለሁ ብሎ አላስብ። ሊቃውንቶች የሚፈልሱበት ምክንያት ምንድነው? ማን ነው የሚያፈልሳቸውስ? ነገሩን ተስር መሰረቱ ለማድረቅ ምን ማድረቅ ይገባናል? መልሶልኝ እንጂ ሊቃውንት ያን ወይ አሉ መርጌታ። በእኛ ሀገር ጠቢብ መሆን ማለት አብሪትል መሆን ማለት ነው። አብሪትል ከሌሎች ትሎች የሚለየው ገላው እንደፍም ማብራቱ ነው። ታዲያ ብላቴናዎች በጨለማ ሲያበራ ሲያዩት በገዛ ብርሃኑ ተመርተው ይመጡና ተጨፈልቁታል። ለጠላቶቹ መንገድ ከማሳየት አልፎ የገዛ ብርሃኑ ለምንም አይጠቅመው። ተክለ አልፋ የተባረረው ንዋየ ቅድሳትን መዝብሮ ነው ጃን ወይ አለ አንድ ከግራ ጥግት ወሩሮ የመጣ ሻካራ ድምጽ። ምን ጃን ወይ ገነፈሉ። ጃን ወይ በደካማ ስጋይና በጠልጣላው ነፍስ የምላለው ተክለ አልፋ የሳር ውስጥ ጠባብ ነው። የስነ ፍጥረትን መጻፍ ሸሽጎ ሊወጣ ሲለቆ ነው ለቀም ያረግ ነው እኮ ተክለ አልፋ። ማን ያምናል ጃን ወይ? ተና ያው ሞተልሽ አሉ ጃን ወይ ተስፋ በቁረጥ በቃኝው ድምጽ። አልቀና አልበሉኛ እንግዲህ ነው አይ ቅድሳቱ ተዘርፈው ቆጡ ምን ቀረ? እኛ አሳለን ወይ ህልውናችን እኮ ነው የመዘበሩት። እኛ አስተ እንግዲህ ማን ተብለን እንጠራ ነው? በምን በኩል ኢትዮጵያ ያነን እንበል? ጎበዝ እዚህ ላይ ማዋዛ የለም። ተቀመጥ መርጌታ። በሉ ሊቃውንት ይህንን ጉዳይ መልሱልኝ። ይህንን ሳንፈታ ብንወጣ የአባቶቻችን አጽም እሾህ ይወጋናል። በሉ እንጂ ምሁራን እዚህ ላይ ኩሊቶች ሊቃውንት አዛጉ አንጎላችሁ። ይሄ ነው እኔ ነው ኳላ ከተቀመጡት አረጋዊ ሊቃውንቶች መካከል አንደኛው የተነሱት። እኚህ ሊቅ እድሜም ጠባብም የጠገቡ እንደሆነ ስለተመሰከረላቸው ሲነሱ አይን ሁሉ ወደ እሳቸው መጣ። ግርማዊነት ወፍቃድ ወከነ ብናገር ቀጥሉ አሉ ጃን ወይ። የተከበሩ ጃንሆይ አሉ የአቡየ ገብርኤል የመሰለ ረጅም ጢማቸውን እየላጉ። አያሌ ሀገራትን በሀገሬ ላይ ተፈራርቀው ሲነግሱ አይቻለሁ። በዚህ ጭፍኝ በማትሞላ እድሜ ብዙዎችን አማካሪ የመሆን እድልም አጋጥሞኛል። እኔ እንደታዘብኩት ከድርቅና ከሸነፈር በላይ ይችን ሀገር ያደቀቃት ጉባኤ ነው። ጉባኤ ምን አተረፈልን? ተሰብስበን እንወጣለን፣ ወጥተን እንበተናለን። ስለዚህ ከሁሉ አስቀድሞ የዚህ ነገር ቢታይ ደግ ነው ባይ ነኝ። ጃንሆይ ለጊዜው ምንም አላሉ። አርመሟቸው ግን ጊዜ አልፈጀም። አይ ጉድ አሉ መዳፋቸውን ጭናቸው ላይ እየተበተቡ። እንዲህ ልክ ልካችንን ንገሩን እንጂ ለነገሩስ አገሩ በጠቢብ እንደማይታማ አውቃለሁ። ግና በእድሜ ያልተፈተነ ጥበብ የገደል ማሚቱ ነው። ለነገሩማ ብዙዎች ሲናገሩ ቆይተዋል። እንዲህ የንስር አይነት አደሩ ብስሊቅ ግን ተሰውሮብን የነበረው ጥበብ ገላለጡት። ልክ ነው። ትልቁ የኛ ራስ ምታት ጉባኤ ነው። ጉባኤያችን ለምን ፍሬ አጣ? እንዴት ፍሬ ኑረው? ይህንን ነው መነጋገር። ይህንን ተነጋግረን ታልፈታን ከዚህ ጉባኤ ንቅንቅ አንልም። ነቃበሉ እንጂ ሊቃውንት። ተፈጸመ ዝንቱ መጽሐፍ፣ ጉባኤው ግን ቀጠለ። ታላቁ በእውቀቱ ስዩም በራሪ ቅጠሎች።
አዲስ አበባ ቸገር ፊንፊኔ ያሳደገችኝ ደግ እናት የኔ
አድማጮቻችን፣ ይህ የምታዳምጡት ስቶኮልም የሚገኝ የኢትዮጵያ ድምፅ ሬዲዮ ነው። በዓለም ዙሪያ ያላችሁ የኢትዮጵያ ድምፅ ሬዲዮ አድማጮች ከሚቀጥለው ጁላይ 2 ጀምሮ የፕሮግራማችን ስርጭት ሰዓት የሚለወጥ መሆኑን በዚህ አጋጣሚ እየገለጽን ከጁላይ 2 ጀምሮ ፕሮግራማችን የሚተላለፈው በድሮው በበፊቱ መደበኛ ሰዓት ማለትም እሁድ ከጧቱ 4 ሰዓት እንደ ኢትዮጵያኖች አቆጣጠር ወይንም 10 ሰዓት እንደ አውሮፓውያኖች አቆጣጠር መሆኑን በዚህ አጋጣሚ እንገልጻለን። እንግዲህ በመግቢያው ፕሮግራማችን ላይ እንደገለጽንላችሁ የዛሬው ዋና እንግዳችን በመስመር ላይ አሉ። ከሳቸው ጋር ውይይት እናደርጋለን። በዚህ አጋጣሚ ለአድማጮቻችን ማሳወቅ የምንፈልገው የኢትዮጵያ ድምፅ ሬዲዮ ከሚያደንቃቸው የሚዲያ ባለሙያዎች አንዱና ዋናው የሆኑትን አቶ አናንያን ዛሬ ጋብዘንላቸዋል። ከእሳቸው ጋር በቀጥታ ውይይት እናደርጋለን። ጤና ይስጥልኝ።
ጤና ይስጥልኝ። እንደምን አላችሁ?
እኛ በጣም ደህና ነን። በዚህ አጋጣሚ እርስዎን በማግኘታችን በጣም ደስ ብሎናል። ለውይይታችን እንዲቀለን አንተም አንተ በለኝ እኔም አንተ ልበልህ፣ በዚህ እንስማማ? ኦኬ። እንግዲህ እስቲ ባጭሩ ለማያውቅህ፣ ብዙ ኢትዮጵያኖች እንደሚያውቁህ እናውቃለን፣ ግን ለማያውቅህ ባጭሩ ራስህን አስተዋውቅ።
እሺ። መልካም። እንግዲህ አናንያ ሶር ይባላል። በኢትዮጵያ ውስጥ ከቀሩት እንግዲህ ጥቂት ጋዜጠኞች መሀል አንዱ ነኝ። በጋዜጠኝነት ህይወት ላለፉት ኦልሞስት 7 ዓመት ማለት ሳተፍ ነበረ። በተለይ በዋናነት በህትመት ሚዲያው ላይ ነው ትኩረት አድርግ ሰራ የነበረ። ነገር ግን የህትመት ሚዲያዎች እንደሚገጥማቸው ችግር የተነሳ ከአንድ ወደ አንዱ ትንሽ ሸጋገር ቆይተን፣ ያው በያልተረጋጋ የስራ አካባቢ ነበርና በተለያዩ ሚዲያዎች ላይ ተሳትፍ ያለው ለማለት ነው። ያው በቅርቡም እንግዲህ በነበረው የዚህ ያለመረጋጋት ሁኔታ
ሀሎ
አቤት አልተሰማም?
አሁን ሰማው። ማከለ ላይ ትንሽ አልሰማውም። ቀጥል ግደለም።
አዎ እንግዲህ ላለፉት 7 አመታት በተለያዩ የኢትዮጵያ ስመት ሚዲያዎች በጋዜጦች በመጽሔቶች ላይ ነው ተሳትፎ የነበርኩት። በአዘጋጅነት ነው በአውራምባ ሳይንስ ጋዜጣ ላይ ስራ የጀመርኩት የነበረው። ከዛ ወዲህም ግን ያው በፍትህ ጋዜጣ ደጋም ደግነት ጆም ህዳር እንዲሁም ሰማያዊ የሚባል አንድ መጽሔት ዋና አዘጋጅ በመሆን የተለያዩ የህትመት ውጤቶች ላይ ሀሳቦችን ስጽፍ እና የጋዜጠኝነት ስራ ምትሰራ ነበረ። ከዛ ወዲህም እንግዲህ በስተ መጨረሻ የራሳችንንም ጋዜጣ አቋቁም ማኔጂንግ ኤዲተር ነበርኩኝ። ከዚያም በኋላ አዲሱ ገጽ ላይ እያዘጋጀን ከባልደረባዬ ኤልያስ ገብሩ ጋር ዘልቀናል ለተወሰነ ጊዜ። እንግዲህ በዚህ በቅርቡ በነበረው የፖለቲካም አለመረጋጋት የተነሳ የአስቸኳይ ጊዜ አዋጅ ታውጇል እንደሚታወቀው። ከዛ ኢፍትሐዊ ህግ ሰለባ ከሆኑት ኢትዮጵያውያን መሀል አንዱ ነኝ። የአንድ 4 ወር ያህል በእስር ላይ ቆይቼ በቅርቡ ነው የተፈታሁት። እንግዲህ ምን ይመስላል ከብዙ ጋር
አናንያ፣ እንኳን ደስ ያለ በመፈታትህ። የሚያሳዝነው አንድ ዜጋ በአስተሳሰቡ መታሰር አልነበረበትም፣ ግን እድላችን ሆኖ የእኛ ዜጎች የእኛ ጋዜጠኞች ይታሰራሉ። ሲፈቱ እንኳን ደስ ያላችሁ እንላለን። ይሄ አያስፈልግም ነበር፣ መሆን አልነበረበትም። ግን አሁን ስትናገር ጥቂት ከቀሩት ጋዜጠኞች ኢትዮጵያ ውስጥ ብለሃል። ለምንድን ነው ጋዜጠኞች ኢትዮጵያ ውስጥ ጥቂት የቀሩ የሆኑት? ለምን የት ነው የሚሄዱት? ምን ይመንናሉ? ምን ለማለት ፈልገህ ነው? ኢትዮጵያ ውስጥ ጥቂት ከቀሩት ጋዜጠኞች አንዱ ነኝ ብለሃል። ለምንድን ነው ጥቂት ብቻ የቀሩት? ለምን?
ያው እንግዲህ የሚታወቅ ነው በአብዛኛው ያለው ስርዓት እንግዲህ በለይስሙላ የሀሳብ በነጻነትን የመግለጽ መብትንም ሆነ የመደራጀትን እንዲሁም እቀባ ወይም ደግሞ ሴንሰርሺፕ የሚባለው የሳንሱር መቅረትን በይፋ ቢያውጅም በህገ መንግስቱ ተቀብሎ ቢያጸድቅም በተግባር ግን የሚሰራበት እንዳልሆነ ይታወቃል። ከእኛም በፊት እንግዲህ ከ1980ዎቹ ጀምሮ የነጻ ፕሬስ ከተፈቀደበት ጊዜ ጀምሮ እንዲሁም የመድብለ ፓርቲ ስርዓት ከተፈቀደበት ጊዜ ጀምሮ ብዙ የፖለቲካ ተቃዋሚዎችና የግል አመለካከታቸውን የሚያራምዱ ግለሰቦች እንዲሁም ደግሞ ጋዜጠኞችን ጨምሮ የህዝብ ልሳን የሆኑ የህዝብን ድምፅ የሚያስተጋቡ በሳልና በጣም በሙያቸው የተካኑ አንጋፋ የሚባሉ ጋዜጠኞች ሳይቀር ጭምር በተለያየ አለማት ተሰደው እንደሚገኙ ይታወቃል። ከኛ በፊት የነበሩት ውስጥ ሰሜን አሜሪካም፣ አውሮፓም፣ አውስትራሊያም የተለያየ አካባቢ ላይ እንደሚገኙ ያው የፕሬሱን እና የፖለቲካውን ሁኔታ ቀርቦ ለተከታተለው ሰው እንግዳ አይደለም ማለት ነው። ነገር ግን አሁን ጥቂት የቀረንበት ምክንያት በተለይ ከ1997 ምርጫ ወይም በኋላ መንግስት እየተከተለ የመጣው ይበልጥ አፋኝና ይበልጥ ደግሞ ምህዳሩን የሚያጠጣብቡ ሁኔታ የተነሳ የተቃዋሚ የፖለቲካ ፓርቲዎች፣ የሙያ ማህበራት እንዲሁም ደግሞ የመንግስት ያልሆኑ ድርጅቶች ጋዜጠኞችንም ጨምሮ ለዲሞክራሲያዊ እሴቶች መጎልበት የሚሰሩ ለዲሞክራሲያዊ ስርዓት መፈጠር ሙያቸው በራሱ ትልቅ አቅም የሆናቸው ኢትዮጵያውያን ሰዎች እንዲካፈሉ ሆኗል ማለት ነው። የጸረ ሽብር ህጉን መመልከት ይቻላል። ማህበራትና የበጎ አድራጎት ማህበራትን ለመቆጣጠር የወጣውን አዋጅ መመልከት ይቻላል። የፖለቲካ ፓርቲዎችን እንዲሁ የሚመለከተው አዋጅ አለ። ከዛም ወዲህ ደግሞ የወጡት ነገሮች አሉ። ዴይ ቱ ዴይ የመብት ሁኔታው እየተጨፈለቀ የህዝባቱ መድረኩ እየጠበበ የመጣበት እና በዚህም የተነሳ የአፋኝ ህጎች እየወጡ ብዙ ጋዜጠኞችም ሰለባ ስለመጡ ወይ መታሰር ነው ወይ መሰደድ ነው እንግዲህ እንዴት መጣፍ ጋዜጠኛ ስቱ ኢትዮጵያ። ስለዚህ በአብዛኛው ሆነው ገለልተኛ ሆነው የህዝብን ድምፅ የሚያስቀምጡ የሚፈልጉ ጋዜጠኞች መጨረሻቸው ወይ እስር ቤት ነው ወይ ስደት ነው። እንግዲህ በእነ እስክንድር ነጋ ማየት ይቻላል። በእነ ውብሸት ታዬ መሪዮት አለሙም ያው ከስራ ለመልሱም በኋላ በስደት እንግዲህ አሁን ሌላ መንገድ ብትከተልም ከዚህ የተመለሰ የህዝብ ወገን የሆነ ጋዜጠኛ የለም በአጠቃላይ። ስለዚህ በሙሉ አፍ ጋዜጠኛ ብለን ሊሰራ የምችለው የራሱን ህሊና የሙያ ግዴታውን እና ስነ ምግባሩን ጠብቆ የህዝብ ድምፅ ለመሆን የሚሞክረው ነገር ጋዜጠኛ የሚያጠቃ ነው ማለት ነው። የህግ ማዕቀፉም ሆነ አስተዳደራዊ እርምጃውም ፖለቲካዊ ውሳኔዎችንም በምትመለከት ጊዜ ስለዚህ ያለ ነውም ያው እንግዲህ ሊታሰር እየተፈታን በብዙ እንግዲህ ኢኮኖሚ ድቀት የቅጣትና የጥቃት ሰለባ ሆነን ያው በተቻለችም መንገድ በምንችላት እየሞከር ነው እና ከዛ አንጻር ነው ከቀሩት ውስጥ ጥቂት ነኝ ወይም ከቀሩት ጥቂቶች ውስጥ አንዱ ነኝ ያልኩት።
ኦኬ፣ እንደገባን ከሆነ አናንያ ከሩብ ምዕተ ዓመት በኋላ ማለትም ኦልሞስት ከ25 ዓመት በኋላ የኢህአዴግ ዴሞክራሲያዊ ስርዓት ግንባታ የተሳካል ሆነም ቅሬታ እንዳለህ በተለያዩ መግለጫዎች ተረድቻለሁ። እስቲ ምንድነው የዴሞክራሲ ስርዓት ግንባታው አልተሳካም ትክክል አይደለም የምትልበት ምክንያት ምንድነው?
አዎ በማል ተቆራረጠ። ያው እንደ ሰማው ግን ጥያቄው ለምን አልተሳካም ነው አይደል?
አዎ ትክክል።
አዎ መልካም። ያው እንግዲህ ምንድነው እንደሚባለው ያሰራ የሚችለው ያው መልካም ዛፍ ነው። መርዛማ ፍሬ ደግሞ ልንዳይቻለን መርዛማ ዛፍ ስለተተከለ ነው ግን ዛችን ልንረዳው እንችላለን። ይህ ማለት ምንድን ነው? ከመሰረቱ እውነተኛ የህዝቦችን የስልጣን ባለቤትነት እንዲሁም ወሳኝነት የተገነዘበ እና ለህዝቦች እውነተኛ ድርሻቸውን ወይም ሚናቸውን የሚሰጥ ስርዓት አልነበረም የተከለመው። ያው በትክክል እንደተመጣ ይታወቃል። አሁን ያለው ስርዓት በትክክል ነው የመጣው። ዞሮ ዞሮ በትክክል የመጣ ሁሉ ዲሞክራሲያዊ ስርዓት ማክሰን አይችልም ብለን መደምደም ባንችልም ከስልጣንን ከተቆጣጠረ በኋላ ግን የሄደባቸው መንገዶች አሳታፊ ሳይሆኑ ወይም ደግሞ አሳታፊ መሆን ሲገባቸው አልነበሩም። ብዙ የፖለቲካ ኃይሎች በሽግግር ጊዜም የተገለሉ ነበሩ። ያ ማለት እነዚያ የፖለቲካ ኃይሎች የሚወክሏቸው የተለያዩ የፖለቲካ አስተሳሰቦች፣ አመለካከቶች ተደፍቀዋል ወይም ሆን ተብለው እንዳይወከሉ ተደርገዋል ማለት ነው። ስለዚህ ከዛን ጊዜ ጀመረ በመሰረቱ ተጣሙ ያደገና የተደለደለው ሜዳ እኩል ያልነበረ ነበር ማለት ነው። ስለዚህ በዛ አይነት መሰረት ላይ የተገነባ ነገር መጨረሻው ላይ ያምር አይችልም። ልክ በአሸዋ ላይ እንደተገነባ ቤት ማለት ነው። እንዲሁ ከላይ ከላይ ሲታይ የተለያዩ የህገ መንግስት ድንጋጌዎች ይሁን ዓለም አቀፍ የሰብአዊ መብት ድንጋጌዎችንም ጭምር የተቀበለ ህገ መንግስት ነው ያጸደቀው። ነገር ግን ፍጹም ኢሰብአዊ በሆነ ህግ አራት መርህ እንደሚመራ ነው በተግባር እያሳየ ነው። በተለያዩ ጊዜያት ሰዎች ተቃውሟቸውን ሲያሰሙ የመደራጀት መብታቸውን ተጠቅመው መንግስትን ይፈታተኑ የራሳቸውን አማራጭ ሊያቀርቡ ሲሞክሩ የሚደርስባቸው ኢሰብአዊ አረመኔያዊ ግፍ ነው እና በዚህ የተነሳ ነው እንግዲህ በዋናነት ዲሞክራሲያዊ ስርዓት በኢትዮጵያ ላይ ሊገነባ ያልቻለው። ዲሞክራሲያዊ ባህሪ ያለው የመንግስት አካል ስለሌለና ይልቁንም ደግሞ በጸረ ዲሞክራሲ መንገድ በአምባገነን በጨቋኝ በአፋኝ መንገድ ሁሉን ረግጬ በጉልበት ቀጥቅጬ እገዛለሁ ከሚል ያው የአምባገነኖች ግዜት የተነሳ ነው ማለት ነው እንችላለን።
አናንያ፣ እንደገባኝ ከሆነ በኢትዮጵያ ያለው ስርዓት በአንድ ብሔር የበላይነት ላይ ያተኮረ ይመስላል ነው የምትለው። የሌሎቹን መብትና መብታቸውን ያላስከበረ ፌዴራሊዝም ነው ያለው። በስም ብቻ ነው ፌዴራሊዝምነቱ እንጂ አንድን ብሔር ነው ከበላይ ያሰፈረው ነው የምትለው። እስቲ ስለዚህ አስረዳን።
እንግዲህ ምን መሰለ ማለት ሰዎች ይህንን ነገር አሁን ዘዋጁ መውጣት ጋርም ተያይዞ እንደ ታቡ እንዲታይ ይፈለጋል። ማለት እንደማይመጣ ነገር ሁሉ ተሽፋፍ ነው በደባብቆ መቀመጥ እንዳለበት ነገር እንድንወድ ይፈልጋሉ ገዢዎቹም ሆነ አንዳንድም ሰዎች በየዋለ ነገር ግን ትግራችን ምንጭ ወይት ላይ ነው የሚለውን በደንብ አፍረጥርጠን እንድንወያይበት ይገባል። ሌበርጂ አማክሪ የሁድምን ተላጫ ኖርን ሳይሆን ነገር ግን በትክክል እየተከለለ ያለው የችግሩ ስራ መሰረት ምንድን ነው የሚለውን አፍረጥርጦ መነጋገር የግድ ነው። አለበለዚያ ያው በሽታውን የደበቀ መድኃኒት አይገኝለትም እንደሚባለው ነው የሚሆነው። ስለዚህ እንግዲህ ሌላ ያው በእድሜ ዘመን ያየው እንግዲህ በዚሁ ስርዓት ውስጥ የጎረመሰ እና የጎለመሰ ብለህ ልትወስደኝ የምችል ሰው ነኝ። በ1983 ያዲስ ይባል የአንደኛ ክፍል ተማሪ ነኝ እንጂ 7 ዓመቴ ነው። ከዛ ጊዜ ጀምሮ የያየኋቸው ነገሮች እና የተገነዘብኳቸው ነገሮች ማለት እንደሰው ስለት መስል ዝም ብለን አይደለም የምንኖረው፣ የምንታዘበው፣ የምናስተውለው ነገር ይኖረው። ስለዚህ ምንድን ነው በአጭሩ ለማለት የፈለግኩት በኢትዮጵያ ላይ ያለ ዋናው የፖለቲካ አደረጃጀት የብሔር አደረጃጀት ነው ወይም በብሔር ማንነት ላይ የተመሰረተ የፖለቲካ ርዕዮተ ዓለም የፖለቲካ ድርጅት ነው ያለው። ይህ ደግሞ ለምን ሆነ ሲባል ወደኋላ ተኪዶ ከነዋለን ጊዜና ወይም ከተማሪዎች ንቅናቄ ዘመን ጀምሮ የብሔር ጭቆና አለ ብለው የተነሱ ተማሪዎች እንዲሁም የመሬትን ጉዳይ መሬት ላራሹ የሚለው መፈክር ጎለጎል ሆኖ ጭቁን ብሔረሰቦችን ከጭቆና አበክ እኩል እናደርጋለን የሚል ንቅናቄ ነው የነበረ እና ያንን ግን በተሸዋረረ መንገድ ተርጉሞ በተለይ ደግሞ ዘር ላይ ብቻ የቆመና ከዘር በዘለለ ስለመደብ ደግሞ ስለተቀያሪ የሰው ልጅ የፖለቲካ አደረጃጀት ሳያስቡ በዘር አጥር ላይ ብቻ ፈጥረው ወይም ዘውግ የሚባለውን ብቻ የፖለቲካ መሰባሰቢያ ማዕከል ወይም የፖለቲካ ርዕዮተ ዓለም ማዕከል መናኸሪያ አድርገው የተነሱ ኃይሎች ነበሩ። ከእነዚህ ውስጥ እንግዲህ አንዱ ህወሓት ነው። ወይም ደግሞ የትግራይ ነጻ አውጪ ግንባር ወይም አብዮታዊ ግንባር ልትለው ይችላል። እና እንግዲህ ስሙ ምን ማለት ነው? ማንን ነው ነጻ የሚያወጣው? ክሊር ነው። ማንን ነው ጠላት ብሎ ፈረጅ ሰርክት የነበረው? ምንም ከዛ በኋላ ጠላይ ሆኖ ግልጽ የሆኑ ስውርም ይፋዊም የሆኑ ነገሮች ይካሄዱ ነበር። የለምን ተዘግዝበናል በእኛ ዕድሜ እንኳን። ስለዚህ ምንድን ነው በብሔር ላይ የተመሰረተ የፖለቲካ አደረጃጀት በምትከተል ሀገር ላይ ስለ ብሔሮች አለማውራት አይቻልም። ትልቁን ስልጣን ይዞ ህዝባዊ ወያኔ ሓርነት ትግራይ ብሎ ከበረሃ ጀምሮ እንግዲህ በፍቅ ትግል ውስጥ ገብቶ ከሻዕቢያ ጋር እንደነበረው ቁርኝትና መደጋገፍ እዚህ የደረሰው ኃይል ዋና የስልጣንና የወታደራዊ የደህንነት ቁልፍ ቦታዎችን ይዞ ሌሎችን ደግሞ እንደ ፍረግ ራሱ ላይ አድርጎ እንደነ ኢህድን የመሳሰሉትን እንደነ ወዴድ የመሳሰሉትን ፈጥሮና ጠፍጥፎ ሰርቷቸው ራሱ አገልጋይ ካደረገ በኋላ ሁሉም የራሱን በራሱ ይወስናል። ሁሉም ራሱን የራሱን ክልል በራሱ ያስተዳድራል። የራሱ ገዛ አስተዳደር አለ። ፍትሐዊ ሀብት ተጠቃሚ ነው ብሎ ቢሰብከን እንግዲህ የማናምነው ጉዳይ ነው የሚሆነው ማለት ነው። ምክንያቱም ሰው የፈለገ ያህል በፖለቲካ ፍልስፍናና እውቀት የረቀቀ እንኳን ባይሆን በዕለት ተዕለት ህይወቱ ተግባር የሚያያቸው ነገሮች አሉ። ስለዚህ ከሚሰበከው ይልቅ እንዲያየው ነው የሚያዝነው ሰው። እንዲያየው ደግሞ የብሔር አድሏል፣ የብሔር ጭቆናል፣ የብሔሮች እኩል አለመሆንን ነው ያየ ነው። ምክንያቱም እነሱ ሲነሱ የኢትዮጵያ የብሔር ብሔረሰቦች እስር ቤት ናት በሚል መርህ ነው። ከዚህ እስር ቤት ሁሉንም አስፈትተን ነጻ እናወጣለን። ነገር ግን እየሆነ ያለ አሁን በተግባር እኛ ደማችን ከፍለን 60,000 ሆነ 100,000 ወገኖቻችን ሰርተን አካል አንዱ አድርገን ነው የደረስነው። እና እሱ ሂሳብ እናወጣለን ዝም ብላችሁ ተገዙ የሚል ነው ሌላው። ስለዚህ ይሄ ያልተጻፈ ህጉና በተግባር የሚታየው ነው። በትግራይነት ላይ የተጓደለ የትግራይ ብሔረተኝነትን የሬዮት ዓለሙ ማጠንጠኛ መነሻ መድረሻ የሚያደረገ ሙሉ በሙሉ በብሔር የበላይነት ወይም ልዕልና አስተሳሰብ የተቀመጠ እና ሌላውን ብሔር ደግሞ ለመብቱ እንደማይዋጋ ለውጡ እንደሚኖር አህያ እንደሆነ አድርጎ የሚመለከት አድርጎ ሬሲስት ወይም ደግሞ ልክ እንደ ናዚ ሂትለር የጀርመን አርያ ነው እንደሚያስቡ አይነት ያለ የዘር ርዕዮተ ዓለም የሚከተል ከሆነ ድረስ ስለ ዘር ማንሳት ግድ የለም። በዚህ ውስጥ እንግዲህ እኔ እንደተገነዘብኩት ምክንያቱም ፌር መሆን ስላለብን በነገሮች በእኔ ግንዛቤና አረጋግ መሰረት በትግራይ ላይ ነው እንግዲህ ቀድሞ ህወሓት ያስተዳድር ነበር። ደርግ ያሳለፈው መጀመሪያ በትግራይ ላይ ነው። ትግራይ ላይ ደግሞ በሚያስተዳድርበት ወቅት ሰዎችን በራሱ ርዕዮተ ዓለም የመቅረብ የእሱን ርዕዮተ ዓለም ደግሞ ሊገዳደሩ የሚችሉ ድሮን የመሳፍንትን ክፍል ወይም ገዢ መደብ ሊወክሉ የሚችሉ ኃይላቶችን በማጥፋት ከእኛ አመለካከታቸው ጭምር ወይ ደግሞ በማስፈደግ ከበሰቡ እንዲገለሉ በማድረግ ሌላውን ሰው ከነሱ እንዲርቁ በማድረግ አሊት በማድረግ ብቻ የተለያዩ ስውር እና ግልጽ የሆኑ የጉልበትም ሆነ የተንኮል ታክቲኮችን በመጠቀም የራሱን አይዲዮሎጂ ወይም የራሱን ርዕዮተ ዓለም ልዕልና ነው ያረጋገጠው፣ የበላይነት ነው ያረጋገጠው። እንደዚህ ይህንን ካሰፈረ በኋላ በተለይ ትልልቅ ሰዎች ታሴትሚትና በቀደመችም ኢትዮጵያ ውስጥ የኖሩትን ሙሉ በሙሉ ማጥለፍ እንደማይችልም ስለሚያውቀው ከዛ ባለፈ ግን ያሉትን ትውልዶች ሙሉ በሙሉ የራሱ ርዕዮተ ዓለም ሰለባ ነው ያደርጋቸው። ልክ ኤርትራ ላይ እንደሚታየው ኦር ደግሞ ኖርዝ ኮሪያ ወይም ቻይና እንደምናየው አይነት አምባገነን ስርዓት ሙሉ በሙሉ ሲቲቶሪፖሊ የያዘ ሚዲያና በእሱ ርዕዮተ ዓለም ብቻ እንዲቀረጹ ነው ያደረገው። ስለዚህ አሁን ላይ ሆን ብለውም ባይሆን በርዕዮተ ዓለሙ ሰለባነት ምክንያት በተለይ የወጣት ክፍል ሆነ በትግራይ ክልል ላይ የሚኖረው ኢትዮጵያዊ ወይም ደግሞ ራሳቸውን ህዝብ ነው ብቻ የሚመለክቱ የዚህ ርዕዮተ ዓለም ተሸካሚዎች ብዙ አሉ። ስለዚህ አለዚህ ርዕዮተ ዓለማዊ ተሃድሶ የሚያስፈልጋቸው ናቸው እንደሚያመለካት። ነገር ግን ርዕዮተ ዓለምን እስከተሸከሙ ድረስ ቀላል የማይባል የህወሓት ማህበራዊ መሰረት ሆነው ይቀጥላሉ ማለት ነው። ይህ ስልጠና ይህን ይመስላል። ከዛ በመነሳትም ነው የብሔር ልዩነት አልፎ እንዳለ እና ይህም ደግሞ ስር የሰደደ በህዝብ ውስጥም እየሰረተ የመጣና በተለይ በወጣት ትውልድ ላይ ትልቅ ችግር እየፈጠረ ያለ እንደሆነ የምረዳው ይህም እንግዲህ በብዙ ነገሮች ይስተዋላል ማህበራዊ ሚዲያ ላይ እንኳን። ይህን ይመስላል እንግዲህ
አንተ እንደምትለው እንግዲህ አሁን እንደገባን ከሆነ ኢትዮጵያ ውስጥ ምንም እንኳን በብሔር ላይ የተመሰረተ ፌዴራሊዝም ቢኖርም ያ የውሸት ነው ነው የምትለው ካልተሳሳት? ያ የውሸት ነው። ፌዴራሊዝሙ የህዝብን ፍላጎት የጠበቀ አይደለም። የአንድን ድርጅት የበላይነት ሌሎቹ በብሔር ስም የተደራጁት ዝም ብለው አሻንጉሊቶች ናቸው። እንደገባኝ ከሆነ ትክክል ነኝ?
በአጭሩ እነሱ የብሔር የጭቃ ሹሞች ናቸው። ወይም ደግሞ አቶ በቀለ ገርባ በአንድ መጽሔት ላይ ባረግ ለመቃል መጽሔት ለምሳሌ ኦዲት በኢህአዴግ ውስጥ ያለ የኦሮሞ ተወካይ ሳይሆን በኦሮሞ ውስጥ ያለ የኢህአዴግ ተወካይ ነው ነው መገለጽ ኢትሚስ ሎካሊቲ አዛዥነቱ በኦሮሞ በጣም ኢህአዴግ ነው ወይም ዳይማት ነው ብለው በግልጽ ለመሆኑ ተልእኮ የሚያስፈጽሙ ተልእኮ ተሸክሞ የሚላለፉ የህወሓት አስፈጻሚ ላሽ በህዝብ ድጋፍ መሰረት ምናምን ደስ ቅቡልነት ያላቸው የህዝብ ድርጅቶች አይደሉም።
አንድ ንግግር ላይ ሳዳምጥ በአሁኑ ጊዜ ኢትዮጵያ ውስጥ ያለው ስልጣን የያዘው ኃይል በብሔር ማመኑ ብቻ ሳይሆን ኢትዮጵያ ውስጥ በብዙ ሚሊዮን ኢትዮጵያኖች አሉ ከተለያዩ ብሔሮች የተውጣጡ። ለምሳሌ እናቱ አማራ አባቱ ኦሮሞ ወይም የወላይታ ወይም የከምባታ ወይም ጉራጌ የተሆኑ አሉ። እነዚህን ከሁለት የተለያየ ብሔር ብሔረሰብ የተወለዱ ሰዎችን ቦታ አይሰጣቸውም ለነዚህ ምንም ቦታ የላቸውም ምን እንደሆኑ ኢትዮጵያዊ መሆናቸው እንኳን መግለጽ አይፈልግም እነሱን ቦታ አይሰጣቸውም የሚል አባባል አለ እስቲ ይሄንን ብታብራራልኝ
አው እንግዲህ ምንድነው ወሰለ እንደማንኛውም የዚህኛው ማለም ላይ መንግስት ጥላ ስር ወይም መንግስት አቋቁሞ እንደፈረስ ብዙሽ ግድ ይኖራል ማለት በአንድ ዘንበርም አይደል ሁሉም ደግሞ እንደው የደንበላ ላይ ቢሆን አልነበረም ብዙ አባታ ሁሉቶች ይኖራሉ ብዙ መጠላለፎች ብዙ መጥፎ ጊዜያቶች ክፉ ቀን የሚባል ከፍተኛ ረሃብ እንደነበር በታሪክ እንግዲህ አንብበናል በአንላይ በእኛም ዘመን የምናያቸው ነገሮች አሉ እና ምን ለማለት ነው ሰዎች ኖር ያው ፖለቲካ ህይወትን ትንሽ የማሳለፍ እና በአንድ መነጽር ሚሰራ ማብራራት የሞከራ ባል ስላለው ነው እንጂ ህይወት ከዛም ጥፍ ያለን የሰዎች ማህበራዊ መስተጋብር ረቂቅና ብዙ ምክንያት የሚፈልግ ነገር ነው ያለው በዛ መሀል እና ሰዎችን በአንድ ማንነት አለ እንግዲህ ሰው ብዙ ማንነት አለ ሰውዛው ማንነት ዘንድቶ ይታለው ቋንቋው ባህል ሃይማኖቱ ብዙ ነገርገር እንችላለን ፕሮፌሽን የሚሰራው ሙያው ገበሬ መሆኑ አንጠረኛ መሆኑ ወይ ነጋዴ መሆኑ የተለያየ ነገር አለ እና አቲቲዩድ እና እራሱ ጉዳዮች አሉ በባህልም ምን ልፈርግበት ብዙ ቦታ ይኖራልና ከዚህ ሁሉ ውስጥ ግን መከለ በቋንቋ ወይም በብሔር ለመመንዘር መሞከር በተለይ በፖለቲካን አለበት እንደዚህ ተደርድራለሁ ከሚል አቅም በጣም ትንሽ አዋራጅና የህዝብንም አሳልፍ የሚመለከት አስተያየት ምክንያቱም የሰዎች ህይወት ውስብስብ ነው በንግድም በጋብቻም በጦርነትም በፍቅርም በጠብም የተለያዩ አይነት ነገር አስተናግደው ያለፉ የትውልድ ቅብብሎች ውጤት ነው ታሪክና ሀገር ስለዚህ በዛሬ ትውልድ ብለን ተነስተን አንድ ሰው ችግሩ ብለን ገምተን በዛ ላይ ደግሞ
ማንም ሊወሰንላቸው ይገባል። አንተ እንዲህ ነህ ብሎ አይዘሮ ፋላሲ ነው።
ነገሮች ዓለም ላይ ወይ ምድር ላይ እውነት አሰት ወይም ደግሞ ውሃን ለብቻር ላይሆን ይችላል ምርጫ። ሌላም አማራጭ ሌላም ሶስተኛ አራተኛ አምስተኛም አማራጭ ሊኖር ይችላል። የሙቀት ደረጃችን ወይም የማሰብ አቅማችን እንደደረሰበት መጠን ብዙ አይነት አማራጭ ሊፈጠር ይችላል የሰው ልጅ። ስለዚህ ምንድነው በአንድ ወቅት ላይ አገልግሎ ሊሆን ይችላል የተወሰነ። ያ ማለት ግን በዛው ባገለገለ የትላንትና ዘዴ ዘላለም እንዘልቃለን ማለት አይደለም። ስለዚህ ስለሚጠይቀው ነባራዊ የተለወጠው ነባራዊ ሁኔታ የሚፈልገውን አስተዳደራዊ ቅርብ ፖለቲካዊ ቁመና መያዝ መቻል አለበት። ያንት ነው ፖለቲካ እንደ ተቸኩል የተቀመጠ ነገር አይደለም። ስለዚህ በቀው ልጆች መስተጋብር እንቅስቃሴ የተቀየረ ወደ ሌላ ደረጃ ሊሸጋገር ይችላል። በዚህ አስተዳደር ጉዳይ ስንመለከተው ብሔር ላይ የተመሰረተ የፖለቲካ አወቃቀር ወይም የብሔር ፌዴራሊዝም የራሱ ሊሚቴሽንስ ወይም ደግሞ ጉድለቶች አሉበት። እነዛ ጉድለቶች ደግሞ እያሟላ መሄድ መቻል አለበት። ይቻል ሰልፍ ኮሬክቲቭ ሲስተም የሚባለው ራሱን በራሱ እያረመ መሄድ የሚችል ስርዓት። ይህ ግን እንዲያውም ምንድነው በእኛ ሀገር ያለው ትልቁ ችግር የስልጣን ማዕከላት ወይም የሀይል ማዕከላት ሙሉ በሙሉ በአንድ ገኝ ስር የገቡት። ልክ በምዕራብ ዓለም እንደምናየው የህግ አውጪው ህግ አስፈጻሚው እና ህግ ተርጓሚው የዳኝነት ክፍሉ እኩል እና የተለያየ አቅጣጫ ላይ ተቀምጦ ስልጣን ወይም ሀይል ኖሯቸው እርስ በርስ እንዲቆጣጠሩ አንዳንዱን ቼክ እንዲያደርገው ወይም በስልጣኖ ሰን አልፎ እንዳሄድ እንዲቆጣጠሩ አልተደረገ ታበሌለበት ሁኔታ የሁሉም ነገር ሶሉሽን መፍትሄ አምጪ ነን እንግዲህ እያለም አሁን እንደሚንጓሰሩ አይነት ነገር ማድረግ ያው ክርፉ መጥራሻ ውድቀት ነው። እና በዚህ ሁሉ እንግዲህ አደገኛ ሁኔታ ውስጥ እየታሰርንም የምንናገረው መቼም ለሀገር የሚጠቅም አንድ ነገር ይኖረዋል መፍትሄ ይመጣል በሚል ነው። ያው አንድ ቀንም መፍትሄ ይመጣል ብዬ አምናለሁ። እንግዲህ ይህን ይመስላል።
አናንያ እጅግ በጣም ነው የማመሰግንህ በእንደዚህ አይነት ሁኔታ ሆነህ የሚታይና የሚሰማህን የሀገር ሁኔታ መግለጽ ፍላጎት በማሳየት። አንድ ግን ያልገባኝ ነገር መተዳደሪያ ወይንም ደግሞ ህገ መንግስቱ ላይ ወይም የስልጣን ላይ ያለው ኃይል መጀመሪያ አካባቢ ሲል የነበረው ያወጣው ምንድን ነው? አንድ የጋራ የፖለቲካና የኢኮኖሚያዊ ህብረተሰብ መፍጠር ይላል። አንተ እንደምትለው ደግሞና ብዙ ታዛቢዎች እንደሚሉት ወደዛ ይሄድን አይደለም፣ እንዳውም እየከፋፈልናት በመንደር በጎጥ እየለያየናት ነው፣ የዚች ሀገር ህልውና አስጊ ሁኔታ ላይ ደርሷል ነው የሚሉት። እንዴት ሊሆን ቻለ? የመጀመሪያ አላማቸውን ያንተናገሩት ለምን ሳቱት? ፍላጎታቸው ስላልሆነ ነው ወይስ ምንድነው? እነሱም እኮ ይሄንን ሀገር ሊያጡት ነው፣ የሚገዙት የሚያስተዳድሩትም ሊያጡ ነው በዚህ ከቀጠለ። ምንድነው ምክንያቱ ብለህ ትላለህ? እንዲህ ያደረጉበት ምክንያት
አንግዲ ምንድነው? ግን እንደምንመለከተው ያው ፓወር ኮራፕሽን ወይ አብሶሉት ፓወር ኮራፕሽን አብሶሉት እንደሚባለው ነው።
ትክክል
ተሰባች ያለው ነገር ያ ምንድነው? ስልጣን ከዚህ ነው ልጆች ልክበት ይመራል ወይም የመምራት ኃይል አለው። ፍጹም ስልጣን ደግሞ የያዘ ፍጹም ግዛት ውስጥ መግባቱ የማይቀር ነው። ስለዚህ ምንድነው በአብዛኛው በኢትዮጵያን ታሪክ ከኋላም እንዳየ ነው የህዝብነት መንበሩን የተቆጣጠሩ አቶ ሲደራቸው ቡድኖች የገዢ መደብ ብቻ የሆነው ክፍል ኢትዮጵያን በራሱ አምሳል መቅረጽ ነው ሁሉም ፍላጎቱ። በእኔ አምሳል ትቀርበታለህ። ኢትዮጵያ ደግሞ ከዚያም በላይ ከአንድ ቡድን፣ ከአንድ ብሔር፣ ከአንድ ሃይማኖት፣ ከአንድ ምንም ነገር ብለን በላይ ናት። ብዙሃነት ባረቅ ብዙሃዊ ነጣ ያህል ብዙሃነት ግን በማህበራዊ ህይወት ውስጥ የተቀመጠ አንዳንድ የፖለቲካ ሊቃኖቻችን ያላስተዋሉትና ፖለቲካ ያልተመሰረቱበት ትልቅ ስለ ያህል ይመስለኝ። ያ ምንድን ነው? ኢትዮጵያዊነት የሚባለ
ሀሎ ሀሎ አድማጮቻችን ከአናንያ ሶራ ጋር ያለን ግንኙነት የተቋረጠ ይመስላል። እስከ ፕሮግራማችን ድረስ ከሱ ጋር እንደገና ለመገናኘት እንሞክራለን። በትዕግስት ጠብቁን። አድማጮቻችን ካናኒያ ሶራ ጋር ያለን ግንኙነት ለጊዜው ተቋርጧል። ከአንድ 3 4 ደቂቃ እንሞክራለን። እቺን ሙዚቃ የኮመኮማቹ ነው የሚባለው መንግራቱ።
ያው እንግዲህ እቺ ሙዚቃ ያዳመጥተን እንሞክራለን። ከዛ ደስ አብረው እንዲቆዩ ነው በኋላነት።
ጥያቄያችን አሁንም አለ። የዋይ ዋይ የሚለውን የጥላሁን ገሰሰን የአርቲስት ጥላሁን ገሰሰን ሙዚቃ ዜማውንና ግጥሙን የደረሰው ማን ነው? ይሄንን እናውቃለን የምትሉ በስልክ ቁጥራችን 19600 በመደወል መላክ ትችላላችሁ።
አባና ብዙ ተሳታፊዎች እንግዲህ ያየን ነው። በጣም ደስ የሚልና የሚያበረታታ ነው።
አጭ ቀላል ጥያቄ ነሽ መሰለኝ ብዙ ሰዎች መለሷት።
አይ እንግዲህ ያው እኛም እየተቀበልን ነው። እንግዲህ እድሉ ሳይበልጣቸው መጨረሻ ላይ መልሱን እናገራለን።
እኔም አቀዋለሁ ልመልስ።
አይ ቀደም ያለው ነገር አለ በረጃው ወጥቷል ከዚህ ቤት እና እንግዲህ ሲተመልሰን መጣለን ተሻጋሪ ሙዚቃዎችን ሰምተና አድማጮቻችን አብራችሁን ቆዩ። ፕሮግራማችን ይቀጥላል።
አዲስ አበባ ቸገር ፊንፊኔ ያሳደገችኝ ደግናት ገሬ እንግዳ አክባሪ Wahamaya Misra Africa Ethiopia Mada kan goto sai twata happy sada cha tababaita bit bar ka fitna shba amye Africa zuwa alaye Oh,
ቻችን ካናኒያ ሶራ ጋር ያለን ግንኙነት ለመቀጠል እየሞከርን ነው። አንዱ ለሶስት ደቂቃ እንሞክርና ካልሆነ ለወደፊቱ እንደገና ከሱ ጋር ሰፋ ያለ ውይይት ለማድረግ እንሞክራለን። አንዱ ለደቂቃ ግን ታገሱን። አድማጮቻችን ከአናኒያ ሶሪ ጋር ተመልሰን መተናል። እንግዲህ የመጨረሻ 15 ደቂቃ ይቀርናል። በዚህ 15 ደቂቃ ውስጥ አናኒያ የምትሰማኝ ከሆነ ማቀርብል ጥያቄ፣ አሁን አንተም ሆንክ ሌሎች የኢትዮጵያ ፖለቲካ ታዛቢዎች የሚሉት ችግር እንዲቀረፍና ኢትዮጵያ እንደምንፈልገው በዴሞክራሲ ወደፊት እንድታድግ ምን ማድረግ አለብን? ምን መደረግ አለበት ትላለህ?
እሺ መልካም። እንግዲህ ምንድነው ስለ እዚህ ላይ መነሳት ያለበት ልቁነቱ ቀደምም ያው ጀምሮ የነበረው ነገር አለ። ኢትዮጵያዊነትን ከሪዮት ዓለማዊ የፖለቲካ ሪዮት ዓለማዊ ሰልፍ በዘለለ ሁኔታ ማየት መቻል አለበት። ያ ምንድነው በማህበራዊ ህይወት ውስጥ የሚንጸባረቀው የኢትዮጵያዊነት እሴትን በደንብ ልናጠናው ልንረዳው ልንተነትነው እና እሱ ላይ ደግሞ የመፍትሄ ሀሳብ ልናመነጭበትም ይገባል። ምን ማለት ነው ይሄን? ብዙ ጊዜ ኢትዮጵያዊ አንድነትን የሚያቀነቅኑ የፖለቲካ ኃይሎችን የሚሸቱትና በደንብ ሲያብራሩት የማይታየው ነገር ምንድን ነው? ኢትዮጵያዊነትን እንደ ሾላ በድፍን በሆነ መንገድ ብቻ የሚጠቅመን የሚያድነን ነው ከማለት በዘለለ ምን ማለት እንደሆነ ለህዝቡ በዝርዝር ሊተነተንለት ይገባዋል። ኢትዮጵያዊነት ሲባል በዛ ውስጥ አብሮ መኖር፣ የአብሮነት አብሮ የመኖር እሴቶችን ጭምር ያሉበት ነው። በማህበራዊ ህይወት ውስጥ በተለይ በሰፊው የሚንጸባረቅ ኢትዮጵያዊነት አለ ማለት። ኢትዮጵያዊነት ሲነሳ ብዙ ጊዜ የገዢው ስርዓትን ሆን ብሎ የሚያምታታው የድሮውን ስርዓት የመናፈቅና የአጼዎችን ጊዜ ለማምጣት አንዱ የአንዱ ስር የነበረበትን የብሔሮች እኩልነት ያልነበረበትን ወቅት ለማምጣት የሚደረግ ጥረት አስመስሎ ሆን ብሎ ዊክድ የሆነ እንትንም ስላለው በዛ መንገድ ሊያሳየው ይፈልጋል። ብዙ ጊዜ በዛ ሲተቹና በዛ ግንባር ላይም ሲሸነፉ ይታያል። ጥሩ ነገር ይኸውም እየተሸነፉ ያለበት ሁኔታ አለ። ብዙ ጊዜ አንድነትን አቀንቃኝ ኃይሎች ያ እንግዲህ የመለሰው ምንድን ነው? ኢትዮጵያዊነት ሴት የሁሉም የጋራ ሴት መሆኑን እና ከፖለቲካ ርዕዮተ ዓለም ከስርዓት ወይም ደግሞ እነዚህ የፖለቲካል ስርዓቶች ከሚያቀነቅኑት የዘለለ እና ከዛም የጠለቀ ጥልቅ ትርጉም ረቂቅ እንደሆነ ማሳየት አለመቻላቸው ይመስለኛል። ያ ምንድን ነው? በማህበራዊ ህይወት ውስጥ እንኳን ሲገባ የምንኖርበት መንገድ አለ፣ ኖርሞች አሉ፣ ገብቷል አለም እነሱን ነገሮች ምንድን ናቸው የሚለውን ለቅሞ መረዳትና በዛ ዙሪያ ደግሞ የተጻፉ ጥናታዊ የሚሆኑ ምርምራዊ ወረቀቶችን አይቶ በዛ ላይ ፖለቲካውን የመገንባት አካሄድ ነው ሊኖር የሚገባው እንጂ ዝም ብሎ የድሮ ሰዓቶች በተከተሉበት መንገድ የመቀጠል አዝማሚያ የመፈለግና አይደለም ደግሞ በሚሉት ወገን ሁሉም የድሮ ስርዓት ያደረጉትን ደግሞ በማፍረስ መንገድ የሚካሄድበት ከዜሮን ጀምር የሚለውም አካሄድ እሱም ኢኳሊ ችግር ያለበት ነው ማለት ነው። ስለዚህ ምንድን ነው ስርዓታዊ የሆነ ኢትዮጵያዊነት የሚባል ነበር። የፖለቲካ ስርዓታዊ የሆነ ኢትዮጵያዊነት ነበረ በአጼዎች ወይም ደግሞ በቀደሙት ገዢዎች ሲቀነቀር ነበር። ያና ግን ማህበራዊ ኢትዮጵያዊነት የተለያየ ነገር ነው። ማህበራዊ ኢትዮጵያዊነትን የምለው ሰው በማህበራዊ መስተጋብሩ፣ በንግዱ፣ በገበያው፣ በለቅሶው፣ በሰርጉ፣ በሀዘኑ፣ በደስታው፣ በድሩ፣ በቁሙ፣ በተለያዩ ነገር ሲካፈሉ የነበረው በጉዲፈቻው፣ በሞጋሳው እንዲህ በተለያየ በማህበራዊ መስተጋብር ውስጥ ሰው የሚሸቱ ህይወት ላይ የተመሰረቱ መስተጋብሮች አሉት እና እነሱ ላይ የተመሰረተና በእነዚያ ልክ የሆነ የፖለቲካ ቁመና ያለው ኃይል ሊፈጠር ይገባል። ያ እንዲፈጠር ደግሞ ኢትዮጵያዊነትን በደንብ በቅጡ ማጥናት ይገባል። በተመፈክር በዘለለ ኢትዮጵያዊነትን ልናጠና ይገባል። ልንተነትነው፣ ልናብራራው፣ የጋራ እንደሆነም ልንረዳው መልሰን ራሳችንን መረዳት መቻል ያለብን ይመስለኛል። ምክንያቱም አንድነት ውስጥ ነው ያለው ኃይል፣ መተባበር ውስጥ ነው ያለው ኃይል፣ ልዩነትን ማቻቻል እና መፍታት ውስጥ ነው ትልቁ ኃይላችን ያለው። ስለዚህ ያንን ለማድረግ ወደ ውስጣችን መመልከት መቻል አለብን። ስንመለከት ደግሞ ልዩነቶቻችን ላይ ብቻ ሳይሆን ወይም ደግሞ የታሪክ ጠባሳዎቻችን ላይ ብቻ ሳይሆን አብረን የሰራናቸውንም ድሎች፣ የጋራ የምንኮራባቸውንም ነገሮች ጭምር ሊሆን ይገባል። እነዛ ውስጥ ነው ትልቁም የፖለቲካ ርዕዮተ ዓለም ያለው። ከዛ ውስጥ መመራመር ማየት ለቻለ ከዛ ውስጥ ትልቅ የፖለቲካ የአስተዳደር መሳሪያ ማውጣት ይችላል ማለት ነው። ስለዚህ መፍትሄ ያለው በእያንዳንዳችን ቤት ውስጥ ወይም ደግሞ ባህሪ ውስጥ ወይም ደግሞ መስተጋብር ውስጥ ያሉ ሂደቶችን በማየትና እነሱን እውቅና የሚሰጥ እነሱን ወይም የእነሱን ቁመና ያህል ከፍ ብሎ የሚታይ የፖለቲካ ስርዓት ሲዘረጋ ነው ብዬ ነው የማምነው። ለዛ ነገር ደግሞ እኛም ብቁ ነን፣ ምንም የምናንሰው ነገር የለም። ጎረቤታችን ኬንያ እንኳን ልዩነቶቻቸውን አቻችለው በቴክኖሎጂ በምን ብዙ ወደፊት የተራመዱበት ነገር አለና ለእኛም ደግሞ የሚሻለን ህዝብ አይደለም። ትልቅ ጥበብም የነበረን ያለንን ፈላ እንከኖችም። ስለዚህ እንከኖችን እየገደፍን ጥሩ ነገሮችን ደግሞ እያጎለበትን እያስፋፋን መሄድ ነው የሚገባን ብዬ ነው የማምነው። እና በዋናነት ይሄ ነው ሚዛን መጠበቅ መቻል አለብን። ሚዛን ትንሽት ነው፣ ከመስመርም ከፈርም እየወጣን ብዙ ነገር እየጎደለብን ያለው እና ሚዛንን እንጠብቅ። ልዩነትን ብቻ ሳይሆን አንድነትን ተመሳሳይነታችንንም እንመልከት። ያው በጎ ነገሮችን ከራሳችን ውስጥ እናውጣ። ሁሌ ሶሉሽን ከውጭ መሆን የለበትም፣ ከምዕራባውያን ብቻ መሆን የለበትም። እኛ ውስጥ ያሉትንም ጥሩ ነገሮች ማጎልበት መቻል ይገባል። ከመፈክራዊና ከቀኖናዊ መንገዶችም እንውጣ ነው የምለው። ይህ እንግዲህ እንደ አጠቃላይ ያለኝ የመፍትሄ ሀሳብ ይሄ ነው።
አናንያ ሶሪ፣ እጅግ በጣም እናመሰግናለን። ወደፊት አሁን የጠቀስካቸውን ነጥቦች በተለይም ደግሞ ወደ ራሳችን ተመልሰን ሶሉሽኖቹን መፈለግ አለብን። ልዩነታችን ላይ ብቻ ሳይሆን በአንድነታችን ላይ፣ በጋራ እሴቶቻችን ላይ ማተኮር አለብን። እነዚህና የመሳሰሉትን ለውይይት ማቅረብ አለብን፣ አንድነታችን ማጠናከር አለብን ባልከው ውስጥ ላይ ካንተው ጋር ወደፊት ሰፊ ውይይት ለማድረግ ፍላጎት ስላለን ተመልሰን አንተ ጋር እንመጣለን። እስከዛው ድረስ ግን ዛሬ ከኛ ጋር ሆነ ሐሳብህን ስላካፈልከን እጅግ በጣም እናመሰግናለን።
እኔም እጅግ በጣም እናመሰግናለሁ። እግዚአብሔር ያክብርልኝ። እንግዲህ መልካሙን ቀን ያምጣልን። በርቱ እናንተ።
ጤና ይስጥልኝ። አድማጮቻችን የዛሬው የሁድ የሰንበት ፕሮግራማችን ሊጠናቀቅ 1:34 ደቂቃ ይቀራል። ከዛ ቀደም ብለን ግን የዛሬውን ጥያቄ በትክክል የመለሱትን ሰዎች እንደክሳለን። ዘውዱ
አው ዛሬ አንድ አድማጫችን አበበ ተሰማ በሚል ገልጸዋል። ሁለት አድማጮቻችን ደግሞ ትክክለኛውን መላሽ ሰጥተውናል። በሱ ፍቃድ የሚባልና ይገረም የሚባሉ ትክክለኛው መላሽ አግኝተዋል። ሳሌ ደጋጎ ነበሩ የአርቲስት ጥላሁን ገሰ YYCU በራፍ ፍራንሲስ ላይ የሚለውን ዜማና ግጥም ደራሲ ናቸው።
ሳሌ ደጋጎ እኔም ማስታውሰው በሬዲዮ ድሮ ልጆኛዝ ሙዚቃ ሳዳምጥ የዘፈኑ ደራሲ ሳሌ ደጋጎ የግጥሙ ደራሲ ሳሌ ደጋጎ ሁልጊዜ እንዲልና ምን ልነበር እኔ ሳሌ ደጋጎ ሌላ ስራ የላችሁም በቃ ቁጭ ብሎ ዘፈንና ግጥም ሲገጥም ነው የሚሉት ልነበር ፕሮፌሽን መሆኑንም አላውቅም ነበር እና ትዝ ይለኛል ይሄ ስም ሳሌ ደጋጎ
ሳሌ ደጋጎ በሳል ግጥም በመቅጠምና በዛን ወቅት ለነበሩ ሙዚቀኞች ኮንስታንት የሚታወቁ
የክብር ዘበኛ ነበሩ መሰለኝ አድማጭ ጥያቄውን ያቀረቡልን አድማጫችን ሞር አስረድተዋል። እኔ በችኮላ ሊያስቆጥም አንዳንድ እንትሮቹም የክብር ዘበኛ ያሉ መሰለኝ አዘጋጅ ምንድነው ሙዚቃ አዘጋጅ ናቸው
ኦርኬስትራ እነዚህ ምንድነው ክብር ዘበኛ
ኦርኬስትራ
ይባል እንትን ነበር
አዎ ጥላሁን እዛ ነበር ብቻውታ ነበር ጥላሁን ማህሙድ ብዙነሽ
ሚሊኮስ ናቸው አለ ድሮ ዘፋኞች
እና ክብር ዘበኛ ግን ሚሊኮስ ናቸው አልነበረም ሚሊኮስ ናቸው ሌላ ነበር
አይ ያው እንግዲህ የክብር ዘበኛ
ባንድ አለ የፖሊስ ባንድ አለ የጦር ሰራዊት ባንድ ነበር ልበል
እና ሂሩት
ሂሩት ፖሊስ ነበረች ሂሩት ፖሊስ ነበረች
እና መፍለቂያዎች ናቸው አሁን ላይ ለኢትዮጵያ ትልልቅ ቅርስ ሆነዋል አርቲስቶች መፍለቂያዎች
አርቲስቶች ትክክል
በተለይ ደግሞ ዶክተር አርቲስት ጥላሁን ገሰሰንም የመሳሰሉ ትልልቅ ክብር ዶክተር አርቲስት ጥላሁን ገሰሰንም የሰጡን ትልልቅ ፍሬዎችን የሰጡን ናቸውና በዋናነት ይሄንን ኢሹ አርገን ያነሳንበት አንድ ትልቅ ዓላማ አለና በኢትዮጵያ ውስጥ አሁን ላይ ያለው ረሃብን መሰረት ያደረገ ጥያቄ መሆኑ አሁን ላይ ያለውንም ውስጣችን እንዳልና ወደፊትም አድማጮቻችን ጋር በሰፊው ምንመለስበትና ምናየው ርዕስ እንደመሆኑ መጠን መነሻና መንደርደሪያ ሐሳብ ለመስጠት ያክል ነው። ይሄንን ጥያቄ ምን እንዲነሳን ማህበረሰቡም እንዲወያይበት መልስ እንዲሰጥበት ያደረግ ነው። ለማንኛውም ብዙ አድማጮቻችን
መልሱን ለመመለስ ማንሳትም ማንፈልገው የድርቅ የረሃብ ችግር ከሀገራችን አይወጣም ድላችን ሆኖ ነው እንጂ ኢትዮጵያ ድምጽ ሬዲዮ ሁልጊዜ ጨዋታ ዘፈን መዝናኛ ብናረግ ደስ ይለናል። ግን ወደፊት ምናልባት ያቀንም ይመጣ ይሆናል ከኛ በኋላ ይሄን ሬዲዮ ራን የሚያደርጉ ድል ከገጠመ ኢትዮጵያችን ጥሩ ሁኔታ ላይ ደርሳ ስለ ረሃብ ስለ ችግር ስለ ሞት ስለ መሰደድ ስለ ጦርነት ሳይሆን ስለ መደሰት ስለ እድገት የምናወራበት ጊዜ ይመጣ ይሆናል። እስከዛው ድረስ ግን እንደ ሰጎን አንገታችንን አሸዋ ውስጥ አንቀብርም እውነትን ፊል ለፊት ነው ምናያት ያወቀን አንደበቅምና እውነቱን ለጊዜ እናወራለን እውነቱን ተናግሮ የመሸበት ማደር ነው። እንግዲህ አድማጮቻችን ከጁላይ 2 ጀምሮ የሚደረገው የኢትዮጵያ ድምጽ ሬዲዮ ስርጭት በቀድሞ በነበረው ሰዓቱ ማለትም እሁድ ከጧቱ 4 ሰዓት እንደ ኢትዮጵያኖች አቆጣጠር ወይንም ደግሞ ከ 16 ሰዓት ከ 14 ሰዓት እስከ 10
እንግዲህ ካሁን የነበረው ከ14 እስከ 16
ተኩል ነበር እሱን እንቀይርና ከጧቱ 4 ሰዓት እስከ 6 ሰዓት ወይም እስከ 6 ተኩል እንደ ሁኔታው አይተን ወይንም ደግሞ በአውሮፓውያኑ ቸኮታተር ከጧቱ 10 ሰዓት እስከ 12 ሰዓት ተኩል ወይም እስከ 12 ይሆናል። ከጁላይ 2 ጀምሮ ለማንኛውም የስርጭት ጊዜያችን ይቀየራል። እንግዲህ የዛሬውን ፕሮግራም ያዘጋጀንላችሁ እኔ አህመድ
እኔም ዘውዱ ለማ
ዘውዱ
እንግዲህ በቴክኒኩም እኔ መብራቱ
በቴክኒኩም በፕሮግራሙም መብራቱ ነበርን። እስከ ሳምንት መልካም ሳምንት እንላችኋለን። ጤና ይስጥልን። በቸር ያገናኘን።
Duranda ye fasasu like a mapam yaldarasu ullum hisan dijoch nacheu minsonye narbache hamrnyo ye amlasra meche alqal binara andun gor fatrotote lelaw alqal bergot bazich kan tudil